የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል በማለት የተለመደውን የዞትር ያክብሮት ሰላምታችንን ይያስቀደም የዛሬ የህዳር 6 ቀን 2013 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 15 2020 ቅንብራችንን ይዘን ቀርበናል። ዛሬም ሊቆም ባልቻለው የኦነግ ቄሮ ፋሽስታዊ አምባገነን ዘረኛና ወራሪ አገዛዝ በዘር ማጥፋት ዘመቻ ህይወታቸው እንዲጠፋ የተደረጉትን ዜጎች ነፍሳቸውን ይማር እንላለን። በትግሬው ያኔ ግሬ ተተካውና በነፍስ ማጥፋትና በዘር ማጥፋት ወንጀል የተሰማራው የኦነግ ቄሮ አገዛዝ እየፈጸመ ባለው አያሌ አሰቃቂና ናዚያዊ ወንጀሎቹ ለፍርድ መቅረብ ይኖርበታል እንላለን። በአጠቃላይ በኢትዮጵያ እየተፈጸሙ ላሉ ወንጀሎች ሁሉ ተቀዳሚ ተጠያቂው ለገዳዮች እውቅና ሰጪው አብይ መሆኑንና አገሪቷንም ከመጨረሻው የጥፋት ጠርዝ ላይ እንድትወድቅ ያደረጋት ለመሆኑ በእርግጠኝነት መግለጽ ይቻላል። ከዜጎች የሁሉና መጥፋት ጋር በተያያዘ የአማራ ወጣት የዩኒቨርሲቲ ተማሪዎች በጽንፈኛ ረመኔያዊ ቡድን ከታገቱ እነሆ 348 ቀናት ወይም 11 ወሮች ከ18 ቀናት አስቆጥረዋል። የነዚህ 348 ቀናት አፈና የመከራና የሰቆቃ ጊዜ መሆኑንም ማንኛውም ፍጡር ይረዳዋል። የኢትዮጵያ አንድነት ሬዲዮ ለነዚህ ወጣቶች ድምጽ በመሆን እየተፈጸመባቸው ያለውን ግፍና በደል ለዓለም ህብረተሰብ ያሳወቀ መሆኑን ይገልጻል። ከ11 ወሮች በላይ ለዘለቀው በወጣት የአማራ ዩኒቨርሲቲ ተማሪዎች የተጋረደባቸውን አደጋ ለመታደግ ከጎናቸው እንቆምላቸው እንላለን። በማንነታቸው መብታቸው ተገፎ በጠራራ ፀሐይ እንደወጡ ሲቀሩ ዝምታን ማሳየት የምጸት ነው። ከጎሳዊ አስተሳሰብ ቀለበት ወጥተን ለሰው ልጅ ክብር ህይወት ዋጋን እንስጥ በሚል ጥሪያችንን እናስተጋባለን። ስለነዚህ ወጣቶች መታፈንና ደብዛ መጥፋት መፍቴ በጠፋበት በዚህ ወቅት ሌሎች ወጣቶችም የዚህ ጭካኔ ሰለባ መደረጋቸውን ስንሰማ አማራው ዛሬም በሐዘን ድንኳን ስር እንዳለ እንረዳለን። ይህን ግፍ ስንሰማና ስናይ እውን ሁላችንም ኢትዮጵያውያን ነን ያሰኛል። አመቱን ሙሉ የሚሸፍን ግፍ በአማራው ላይ ሲፈጸም ሀገሪቷን ለሶስት አስርታት ጽንፈኞች እንደ ሰማ ቀልጠው እንደ ብረት ቀጥቅጠው እየገዛውት ያሉትን አረመኔዎች የመሸከሙ ችሎታ በኢትዮጵያ ሰፍኖ መገኘቱ የመበታተኑን ቀነቀጠሮ ከመጠበቅ አልፈን የማፈራረሱን ጥርጊያ መንገድ ያበጀን መሆናችን ያሳያል። እነዚህን ለጋወጣቶች ለዚህ መከራ ይዳረጋቸው የኦነግ ቄሮ አገዛዝ በተለይም አብይና አጃቢዎቹ ናቸው። በኢትዮጵያ ታሪክ ሰውን በዘሩ ማሳደድ አሰቃቂ ግድያ መፈጸም ለስደት መዳረግ ማፈናቀል የተጀመረው የትግሬው ያኔና ኦነግ በጣምራ የዘረኝነት ህግ ደንግገው በስራ ላይ ካዋሉበት ጊዜ አንስቶ ነው። ይህ ዘመን ወደ 30 ዓመታት እየጠጋ ነው። ሁለቱ ፋሽስታዊ ድርጅቶች በተፈራረቁባት አገር መከራውን ከፋዩ ደግሞ በዋነኛነት ያማራው ነገድ ነው። አማራው በታሪኩ ላለፉት 30 ዓመታት መጨቆን መከራና ስቃይ ውርደትና መናቅ ስደትና መንከራተት መገደልና መባረር በአጠቃላይ በመድር ላይ ሊገለጹ የሚችሉትን መከራዎች የተሸከመ ብቸኛ ነገድ ነው። ለዚህ ደግሞ በቅድሚያ ተጠያቂው ራሱ አማራው ነው። በየጊዜው ከሚደርስበት መከራ ሳያገግምና ሳይጽናና ዘግናኝና አሟሟቱ ካይናችን ስር ሳይጠፋ እናቶች የለበሱት የሐዘን ጨርቅ ሳይለወጥ ማአት ማአቱን እያወረዱበት ይያለ አማራው ተድራጅቶ ህልውናውን እንዲያስከብር የሚሟገቱት በግንባር ቀደም በኢትዮጵያዊነት ሽፋን አማራንን ባዮች ናቸው። ለህሊና ዳኝነት ብቃት የሌላቸው ያለፈራህ እግዚአብሔር ያለምንም ሰብአዊ ይሉኝታ የተፈጠሩ በመሆናቸው ለአማራው ሰቆቃ አስተባባሪዎች ናቸው። ያማራ የህሉና ትግል በራሱ ነገድ ውስጥ የሚመላለሱትን ባብይ ደንዝዘው አደግዳግ የሆኑትን በውዴታ ለዘብተኛ የሆኑትን ባንዳዎችን ባርነትን የተቀበሉትን ለሙስና ልቦናቸውን ያስገዙትን ህሊናቸውን የሸጡትን ሞራል ቢሶች ተሸጋግሮ የድል ፍሬ ለመቅመስ ዘመን የሚጠይቅ ነው። አጥፍቶ ጠፊ የሚመስልና ህዝብን በሰፈርና በመንደር አሳንሰው በመሸንሸን ለማድራጀት የከሌ ህብረት የንቶኔ አንድነት ፈጠርን የሚሉትም ለአማራው የህሉና ትግል ደንቀራዎች በመሆን የጥላትን ተልእኮ ያስተናግዳሉ። በዚህ ጦርነት ላይ የናብይ ዓላማ ከአማራው ህሉና ትግል ጋር በተቃራኒ የቆመ ነው። ይህን ልብ እንበል። ለዘብተኛው አማራ ባብይ አፍዛ ደንግዝ ሂፖኖታይዝ የተደረገው አማራውን ለማስመታት አብይ በቀደደላቸው ቦይ እየፈሰሱ ነው። በአንድ ወቅት ነፍሳቸውን ይማርና የመላው አማራ ህዝብ ድርጅትን በመመስረት አማራውን አይዞ ብለው የተነሱት የአማራው የክፉ ቀን ልጅ ፕሮፌሰር አስራት ወልደየስን በብርቱ የሞገቱት ከትግሬዎች በላይ ራሱ አማራ ነኝ የሚለው ነበር። ዛሬም ከሳቸው ልፈት በኋላ አማራው በማንነቱ ለማሰባሰብ የሚሞግተው በግንባር ቀደም በጥቅም የደነዘዘው አማራ ነው። ይህን ክፍል ቆጥረን አንዘልቀውም። ለምን ቢባል ዘመኑ የባንዳነት ዘመን በመሆኑ ነው። በመሆኑም ዛሬ አማራነት ይቅርብህ፣ ከኦነግና ከትህነጎያኔ ጋር አብረህ ባሽከርነት ኑር የሚሉ የፍርፋሪ ተገዢዎች ብዙዎች ናቸው። ጦርነቱን ለናብይ አድረው በሚወረወርላቸው ፍርፋሪ በተባባሪነት ለማገልገል በተዘጋጁና ምንም አይነት አመኔታም ሆነ ተስፋ የማይጣልባቸው አሽቃባጮች ከሚለፉፉት ወጣ ባለ ሁኔታ ማየት ያስፈልጋል። በኢትዮጵያ ውስጥ ሰላምና ዲሞክራሲን እኩልነትና ፍትሃዊነትን ለማስፈን ፍላጎት የሌለው የኦነቄሮ አገዛዝ ከትህነግ ጋር በሚደረግ ትንቅንቅ ሰላማዊ ሁኔታ ተፈጥሮ ሁላችንም በዘላቂ ሰላምና መረጋጋት በሚበጀው መፍትሄ ላይ እንደርሳለን የሚለው ተስፋ ከማዘናጋያነት አያልፍም። በዚህ ወቅት እንኳን የኦነቄሮ አገዛዝ የፖለቲካና የህሊና እስረኞችን በግንባር ቀደም ደግሞ እስክንድርና አጋሮቹን እንዲሁም ልደቱ አያሌውን አለመፍታቱ አንድ ማሳያ ነው። የሰብአዊ መብትን የማያከብር አገዛዝ በጦርነት ድል አድርጎ ብሔራዊ እርቅና ድርድር ያሰፍናል፣ የአንድ አገር የአንድ ህዝብ ራይን ይታደጋል ብሎ ማሰብ አንድም ተላላኪነት አለበለዚያም ተከፋይ ባንዳ መሆን ነው። የትህነግ ወያኔ ወታደራዊና ኢኮኖሚያዊ ይዞታ በመደቆስ ሁለተኛ ወደ ጦርነት እንዳይገባ ማድረግ ይቻላል ወይ? ህዋትን ለአንዴና ለመጨረሻ ጊዜ ማንበርከክና የጦርነቱን ምንጭ ማድረግ ይቻላል ወይ? አብይ ከኢትዮጵያዊነት አንጻር ሳይሆን የራሱን አምባገነናዊ ፍላጎት ለማርካት የጀመረው በመሆኑ የጦርነቱን ሁኔታ በሚመለከት ለህዝብ ያልገለጻቸው ጉዳዮች አሉ። አብይና ህዋት ወያኔ ህዝብን ለማሳሳት ተወራራሽ ባህሪ አላቸው። ሁለቱም ለጦርነቱ ተጠያቂዎች ናቸው። በተለይም አብይ የትህነግን አልጋ ወራሾች በአማራው ደም የማዘጋጀት ሥራ እየፈጸመ መሆኑን በግልጽ መነገር ይኖርበታል። አብይ የህዋት የእጅ ሥራ በመሆኑ ይህ ጦርነት ለአብይ ሥልጣን የሚያስፈልገውን ያህል ለአማራው የህሉና ትግል ዘላቂ ዓላማ ጋር ትስስር ይኖረዋል ብሎ መገመት አይቻልም። የአብይ ኦነቄሮ አገዛዝ በዚህ ጦርነት ለሚማገደው ሕይወት ለሚጠፋው ንብረት ካሳም ሆነ መቋቋሚያ የመስጠት ዓላማ የለውም። በሌላ አነጋገር አብይ ለኦሮሞ ወግኖ የቆመ ነው። አብይ ሌሎችን ነገዶች የሚፈልጋቸው የያዘውን ሥልጣን ሳይቀናቀኑ በተላላኪነት እስካገለገሉት ድረስ ብቻ ነው። አብይ ከትህነግ መሸነፍ በኋላ ያዘጋጀው መፍትሄ እሱ ራሱን በሥልጣን ላይ ለመደላደል እንጂ ለጦርነቱ መዘዝ የሆነው የከፋፍለ ግዛ ሕገ መንግሥትን ለመቀየር አስቦ አይደለም። በየክልሉ በራሱ ምስል ተላላኪዎችን መሾም ነው ዓላማው። በሌላ አነጋገር የሚሄድበት መንገድ ራሱ ወያኔ በቀየሰው ስልት ነው። ከዚህ ጦርነት ጋር አብሮ መታየት ያለበት ጉዳይ ኢትዮጵያ የምትባልን አገር በምን ሁኔታ ማስቀጠል ይቻላል የሚለው ብርቱ ጉዳይ ይሆናል። ዛሬ በጦርነቱ ዙሪያ ብዙ ቢተረክም ከዚሁ በስተጀርባ በኢትዮጵያ ላይ ጉብ ያለው ሻቢያ ምን ዋጋ ሊያስከፍል እንደሆነ ከወዲሁ መታሰብ ይኖርበታል። ላለፉት 2 ዓመታት የባዕድን ካድሬ የሆነው የውጭ ጉዳይ ሚኒስተር ተብየው በስብሰባው ላይ ሳያስጠጉት ኦሮሞዎችና ሻቢያዎች የመከሩት ሴራ ፊት ለፊት እየወጣ ነው። ከዚሁ ጋር በተጨማሪ ሻቢያ ኦነግ ኦፒዲዮን ብልጽግናን ያስተናገደና ያስታጠቀ ስለነበር እና በሻቢያ ቡራኬ ህዋትን የማንበርከክ አደራ ተቀብለዋል። ይህን ለመፈጸም ግን አማራው ማገዶ መሆን የለበትም እንላለን። በትግሬዎችና በኤርትራውያኖች መካከል የተፈጠረውን ቂምና ቁርሾ የአማራውን የህልውና ትግል ጠላት ከሆነው ጋር አያይዞ በውር ድንበር እንዲማገድ ማድረጉ ወንጀል ነው። ለጦርነቱ ፍጻሜ በሚከፈለው መስዋዕትነትና ከጦርነቱ በኋላ በሚከተለው ህልውናን ለማስጠበቅ በሚደረገው የግዛት ማስመለስ ምክንያት ከናብይ ጋር የሚደረስበት ፍጥጫ አማራው ላይ የጨርሶ መጥፋት አደጋ የሚያስከትለውን መዘዝ ምን እንደሆነ አማራው የመረዳት ግዴታም ሆነ ኃላፊነት አለበት። የአማራው ጥላቶች በግንባር ቀደማ ህዋትና ያብይ ኦነቄሮ አገዛዝ ናቸው። ሁለቱም ዘረኛና ጽንፈኛ ድርጅቶች አማራውን በጥላትነት ፈርጀው ከሰሞኑ ከለኮሱት አገራዊ ውጥረት ድረስ ተናበው ሲሰሩ ቆይተዋል። በደማለትና ጥንቱን በከሰከሰበት አገር መጤ ተብሎ ወይንም ደግሞ ለትግሬዎችና ለኦሮሞዎች ተስፋፊነት ኩታገጠም ክልሎች ተሸንሽነው እየታደሉበት ሊቀጥል አይችልም። ከዚህም ጦርነት በኋላ በአማራው ላይ የተጋረጠ አደጋ ፈጦ ይታያል። የአማራውን የህልውና ጥያቄ ለማስጠበቅ ከፍተኛ ኃላፊነት የተጣለው በራሱ በአማራው ላይ ነው። የጦርነቱን መንስኤ መዘዝና ወታደራዊ ስትራቴጂካዊ ይዘትና የተከሰቱትንም ፖለቲካዊና ኢኮኖሚያዊ ሁኔታዎች ማጤን ግዴታው ነው። በአማራው ህልውና ላይ የተተበተቡት ችግሮች እስካልተፈቱ ድረስ ለህልውናው የሚያስፈልገው ሰላምና ብልጽግና፣ የዲሞክራሲ የሰብአዊ መብትና የህግ የበላይነት ጥያቄ በአስተማማኝ ሁኔታ በአገራችን የሚዘረጋበት ዕለት የምድርና የሰማይ ያህል ርቀት መራዘሙ አይቀሬ ነው። ለዚህ ነው በአብይ የጦርነት ፍላጎት ውስጥ ገብተን መታሸት የለብንም የምንለው። አብይ ሕዝባዊና አገራዊ አደራን ለመጠበቅ ብቃት የለውም። በአብይ አገዛዝ ላይ ብርቱ ተቃውሞ ያለን ወገኖች በአንድ ድምፅ ስንኮንን ላለፉት 30 ዓመታት ያህል የኢትዮጵያን አንድነት እያፈራረሰ ያለና ሕዝብን ለያይቶ በማቆም ደም እያቃቡ ከሚያልፉ አምባገነኖች ይልቅ እነርሱ ሲያልፉ ከእነርሱ ጋር አብራ ማለፍና መጥፋት የሌለባት አገራችን ከምንም ነገር በላይ ስለምትበልጥብን በማሰብ ነው። ዛሬም ሁልጊዜም እንደምንለው የኢትዮጵያ አገረ መንግሥት ግንባታ በጽንፈኞች መፈራረቅ ምክንያት በክሽፈት ተጠናቋል። የጽንፈኛ ድርጅቶች ብዛት በሀገር ምንነት ብያኔ ላይ የምናስተውላቸው የከረሩ አቋሞች፣ የብሔራዊ ቋንቋ ጦት፣ የዘውግ ማንነት ኢምክንያታዊ ጡዘት፣ ያላቋረጡ የማንነት ጥያቄዎች መበራከት የሀገር ግንባታው ሂደት መምከኑን ያረጋግጣሉ። እናብይ ብልጽግና ፓርቲ በሚል ሽፋን የፈጠሩትን የዘረኞች ስብስብ እንድንዘምርለት የሚገፉንና የምናውቃት ስቃይ፣ መከራ፣ ጭቆናና ርዛት ጦርነት መገለጫዋ የሆነችው ኢትዮጵያ ፍጹም የተለያዩ ናቸው። አብይም እንደመለስ የአገሪቷን ህልውና ወደ ክፉ መዳረሻ የገፋ መናጢ ከይሲ ዘረኛ ነው። ያሳለፍናቸውን የምዕት ዓመታት አገራዊ መከራዎች ክምር ስር ወድቀን እንድንቀርና ባናቱ ላይ የኦነግን ፍልስፍና ሊጭንብን የመጣ ሰይጣን ነው። የተቋጠረው የምሬት ጽንስ የወይን ዘለላን አብስሮ እንዲያፈራ ትግላችንን ማቀጣጠል ይኖርብናል እንላለን። ከዚህ በመቀጠል የዕለቱን ስርጭት እናስተዋውቃለን። በቅድሚያ አንድ ጽሑፍ ይቀርባል። የጽሑፉ ምርዕስ የመከላከያ ሚኒስትር ተብየውና የአማራ ክልል ተብየው በአማራ ላይ እየሰሩ ያሉት አሻጥር ይላል። በመቀጠልም የሳምንቱ አበይት ዜናዎች ይደመጣሉ። የዛሬውን ስርጭታችንን ሰፊ ጊዜ የያዘው የጥያቄና መልስ ጊዜ ነው። የዕለቱንም እንግዳ ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። የመከላከያ ሚኒስትር ተብየውና የአማራ ክልል ተብየው በአማራ ላይ እየሰሩት ያሉት አሻጥር። ሰሞኑን መከላከያ ሚኒስትር ተብየው በሰጠው መግለጫ አማራ ወልቃይት ጠገዴን ለመውረር እየሞከረ እንዳለ በመክሰስና በመወንጀል ይሄ በፍጹም የሚፈቀድ አይደለም፣ የማንነት ጥያቄ መልስ የሚያገኝበት የራሱ አሰራር አለው፣ በዚያ መልክ ነው ምላሽ ሊያገኝ የሚችለው ማለቱን ሰምታችኋል ብለን ገምታለን። እንደምታውቁት ወልቃይት ጠገዴና ራያ የራሳቸው ህግ በሚፈቅደው መንገድ ማለትም ኗሪዎቹ የራሳቸውን እድል በራሳቸው በመወሰን መብታቸው እድሉ ሳይሰጣቸው በቅሚያ በዝርፊያ ወደ ትግራይ መከለላቸው ግልጽ ነው። ይህ በሆነበትና ያለ ህግ በተወሰዱበት ሁኔታ ሰውየው በህግ ነው ጥያቄው ምላሽ ሊያገኝ የሚችለው ማለቱ ወያኔ አብዛኛውን የወልቃይት ጠገዴንና የራያን አማራ ፈጅቶና አሳዶ ወይም አፈናቅሎ በመጨረስ በቦታው ላይ ትግሬ አምጥቶ ስላሰፈረበትና ዲሞግራፊውንም ስለቀየሩት በህጋቸው መሰረት ህዝቡ የራሱን እድል በራሱ እንዲወስን ይደረግና ውዝግቡ ይቋጭ ብለው በመወሰን ጥያቄያችንን በሰፋሪ ትግሬ ውሳኔ አዳፍኖ ወይንም አስወስኖ ለመቋጨት የተሰረ ሴራ ነው። ማንም መረዳት እንደሚችለው ሰፋሪው ትግሬ ቢጠየቅ ትግሬ ነን ወደ ትግራይ ነው መካለል የምንፈልገው እንደሚል ጥርጥር የለው። ወያኔ ለወልቃይት ጠገዴና ለራያ ህዝብ ጥያቄ ሳይቀርብለት ፍላጎቱ ሳይጠየቅና ሳይወሰን ነው በቅሚያ ወደ ትግራይ እንዲከለሉ የተደረጉት ተብሎ ሲጠየቅ ወይም ቅሬታ ሲቀርብለት ክልሉን የማካለሉ ሥራ የተሠራው ቋንቋን መሠረት ባደረገ ስለነበር ነው ብሎ ለማምለጥ እንደሚሞክር በርካታ ጊዜ ታዝባቸዋል። ይሁንና ግን ከዚያ ቀደም የትግራይ ሆኖ የማያውቅን የወልቃይ ጠገዴና የራያ መሬትና ሕዝቡም ትግሬ ነኝ ብሎ የማያምን ሕዝብ በሆነበት ሁኔታ በዚህ ምክንያት ጉዳዩ አወዛጋቢ ሲሆን ሕዝቡ የራሱን ዕጣ ራሱ እንዲወስን ይደረጋል እንጂ እኛ እናውቅልሃለን ተብሎ በጉልበት የሚሰራበት ሕጋዊ አሰራር አልነበረም፣ አሁንም የለም። በዚህ ላይ ደግሞ አሰራራቸው እንዲያ ከሆነ ለምንድን ነው ታዲያ 90% የመተከል ነዋሪ አማራው በሆነበት ሁኔታ አሁንም በተመሳሳይ ፐርሰንት የደራ ነዋሪ አማራ በሆነበት ሁኔታ በወሎም የኦሮሚያ ልዩ ዞን የተባሉ ስፍራዎች አብዛኛዎቹ ነዋሪዎች አማራ በሆኑበት ሁኔታ እንዴት ወደ ሌላ ሊከለሉ ቻሉ ታዲያ ሲሉ ይጠይቃሉ። ነዋሪው 100% አማርኛ የሚናገርባትና 60% ህዝቡ አማራ የሆነችው አዲስ አበባስ ለምን የአማራ ልዩ ዞን አልሆነችም ታዲያ? ናዝሬት፣ ደብረ ዘይት፣ ጅማ፣ ሐዋሳ ወዘተረፈም እንደዚያው። እናም የወያኔ ምላሽ ውንብድናቸውን ሊሸፍን የማይችልና ውሃ የማይቋጥር ነው። በመሆኑም የመከላከያ ሚኒስትር ተብዬው ምላሽ አሻጥር የተሞላ መሆኑን እወቁ። በነገራችን ላይ ይሄ የመከላከያ ሚኒስትር ተብዬው ብቻ አይደለም፣ ራሱ የአማራ ክልል ኮሚኒኬሽን ቢሮ ተብዬውም ሰሞኑን በተደጋጋሚ በሶሻል ሚዲያ በሚለቃቸው ጽሑፎች ወገኖቻችን ከፊት ወያኔን እየጠበሱ ከኋላ ባሻጥር በመከላከያ ተብዬው እየተጠበሱ ከባድ ዋጋ ከፍለው ያስለቀቋቸውን ስፍራዎችና ከተሞች ስም እየጠቀሱ የትግራይ ክልል እያለ መጥራቱን ነዋሪዎቹንም የትግራይ ሕዝብ እያለ መጥራቱን አይታችኋል፣ ሰምታችኋል ብዬ እገምታለሁ። ይህንን ነበር እኔም ደጋግሜ ሳስጠነቅቅ የነበረው። ወገን በከንቱ ነው እየተሰዋ ያለው። ነገ በምክንያቱ አማራን የመጨፍጨፍ ሸፍጥና ዓላማቸውን ካጠናቀቁ በኋላ ሁኔታውን ወደ ነበረበት በመመለስ ስፍራውን መልሰው የትግሬ ነው ማለታቸው አይቀርም። ወገን በከንቱ ነው ዋጋ እየከፈለ ያለው። አልነበረም ወይ ስላችሁ የነበረው ሲል ጸሐፊው አስረግጦ ይናገራል። እና እየሆነ ያለው ይህ አይደለም ወይ? የተናገርኩት ነገር ቀረ ወይ? የሌሎቹ አይገርምም። ፋኖ አርበኞቻችን የተቀማኸውን ወልቃይ ጠገዴና ራያ ነጻ አውጣ እያለ ቀስቅሶ የወሰዳችሁ ጸረ አማራው ብአዴን አይደለም ወይ? ወገኖቻችንን ወስዶ ካስፈጀ በኋላ ነጻ ያወጡትን መሬታችንን የትግራይ ክልል እያለ ያለው ሲል ሰዓሊ አምሳሉ ገብረ ኪዳን አርጋው ጽሑፉን ይቋጫል።
አድማጮቻችን ይህ የምታዳምጡት ከስዊድን ዋና ከተማ ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ራዲዮ ነው። ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎች እናስደምጣለን። በቅድሚያም አርዕስተ ዜናዎቹን። በሰሜን አሜሪካ የሚገኙ የአማራ ማህበራት ሰላማዊ ሰልፍ አካሄዱ። የኦነግ ጥሩ አገዛዝና የፋሽስቱ ወያኔ ጦርነት በግንባር ቀደም አማራውን መስዋዕት ለማድረግ መሆኑ ተነገረ። የአብይ ኦነጋዊ አገዛዝ ካለው የመስፋፋት ወራሪነት የዘርፍ እጅትና ማጽዳት ወንጀሉን እንደቀጠለበት ተገለጸ። የትግሬ ወያኔ የተከፈተብኝን ጦርነት በአማራው ምድር ላይ አደርገዋለሁ የሚል ፕሮፓጋንዳ እያስደመጠ ነው። የኦነግ ጥሩ ጠቅላይ ሚኒስትር ማደሪያውን ደብረ ዘይት አየር ኃይል ካምፕ ውስጥ ማድረጉ ተነገረ። ዝርዝር ዜናዎቹን እንሆ። በሰሜን አሜሪካ በትናንትናው ዕለት የአማራ ማህበራት በሰላማዊ ሰልፍ ትዕይንት ማካሄዳቸውን ለመረዳት ተችሏል። የኦነቄሮ አገዛዝና አጋሮቹ በአማራው ላይ እየፈጸሙ ያለውን የዘር ማጥፋትና የዘር ማጽዳት ወንጀል ለዓለም አቀፉ ህብረተሰብ ለመግለጽ በተጠራው ሰላማዊ ሰልፍ በተለያዩ ከተሞች ጥሪውን በማስተጋባት ብዙ አማራዎች ተሳትፈውበታል። ለአማራው ህዝብ መጨፍጨፍ የተቃዋሚ ድምጽ ለመሆን የተነሳሳው የአማራ ማህበራት ስብስብ በመፈክሮቹ በአብይ አገዛዝ እየተፈጸመ ያለውን የዘር ማጥፋትና የዘር ማጽዳት እርምጃ በአስቸኳይ መቆም እንዳለበት አስተጋብቷል። በዓለም አቀፍ የነፍስ ማጥፋት ወንጀል ፍርድ ቤት መዳኘት እንዳለበትም በጥሪዎቹ ላይ ተደምጧል። ባለፉት 30 ዓመታት ጸረ አማራ ፋሽስታዊ አገዛዝ በኢትዮጵያ በመተከሉ ምክንያት አማራው እልቂት ታውጆበት ዘግናይ ግፍ ተፈጽሞበታል። ዛሬም ይሄው ወንጀል በሰፊው እየተካሄደ ነው። በአማራ ህልውና ላይ የተጋረጠውን ይህንን የማያቋርጥ የመጨፍጨፍ አደጋ መከላከልና ራስን መታደግ በአማራው ላይ የተጣለ ኃላፊነት ለመሆኑ ሰልፉ አስተጋብቷል። በአሩሲ፣ በሐረር፣ በወለጋ፣ በከፋ፣ በሸዋ፣ በጎጃም፣ በጋምቤላ አብይ ባሰለፋቸው ጭፍሮቹ በጥይት በጀገራና በጎራዴ በየለቱ ለሚያልቁ ወገኖቻችን ሁሉ ድምጽ በመሆን አገዛዙም ለፍርድ እንዲቀርብ ተግተን መስራት ይኖርብናል በማለት ጥሪዎችን አስተላልፈዋል። የፋሽስቶችና አምባገነኖች መናሃሪያ የሆነችው ኢትዮጵያ በፈጠራ ትርክት በጠላትነት የፈረጁትን አማራውን በተለያዩ የኢትዮጵያ ክፍሎች የቁም ስቅሉን ያሳዩት ነው። አማራው በኢኮኖሚ ዘርፎችም ውድመቶች እየደረሱበት ሲሆን ጽንፈኞች ሰብአዊ መብቱን ገፈው ማንንም የማይደርስለት ተጠቂ አስደርገውታል። አማራው ተደራይቶ እየደረሰበት ካለው ጥፋት ራሱን ያድን በሚለው ጥሪ ዙሪያ ወገንተኝነቱን ለማሳየት የተጠራው ሰላማዊ ሰልፍ የራሳዲን የመደራጀት ጉዳይ አንገብጋቢና ወቅታዊ መሆኑን አስተጋብቷል። ኦነቄሮ በተለያዩ ስፍራዎች የሚኖሩ አማሮች የመሬት ጉልታቸውን በግፍ እንዲቀሙና ለስደትም እንዲዳረጉ የማስደረግ ዘመቻውን እንደቀጠለበት ነው። አማራው በግንባር ቀደምትነት በማሰለፍ መሰዋዕትነት እንዲሆን የታቀደው ጦርነት ሁለተኛ ሳምንቱን አስቆጥሯል። በኦነቄሮ ኮሚኒቲ መሰረት በሁሉም የጦርነቱ ግንባር የተሰለፈው የአማራ ሚሊሻና ፋኖ ሆሃትን እየቀጣ ነው ይላል። ይህንን ዜና ግን የሚያረጋግጥ ገለልተኛ ዘገባ አልተደመጠም። የጦርነቱ አነሳስና ዓላማ ለኢትዮጵያ ሕዝብ ሚስጥር የሆነውና ከሻቢያ ጋር በመመካከር የተጀመረው ጦርነት ጽንፈኛውን ሆሃት በሁሉም አቅጣጫ እንዲገለል አድርጎታል። በኢትዮጵያ ውስጥ በጥብጥ እየፈጸመ ነው በሚል የሚከሰሰው ሆሃት ካልተወገደ አንመለስም የሚለው የአብይ ፕሮፓጋንዳ አማራውን ጦርነት ለመማገድ እየገፋው ነው። በዚህ ጦርነት ሂደት ከአማራው የተወሰዱ መሬቶችን በእጃችን ማስገባት እንችላለን የሚለው ጥሪ በአብይና ሸሪኮቹ ሰፊ ፕሮፓጋንዳ እያካሄዱበት ነው። በወልቃይት ጠገዴ፣ ጠለምት፣ ራያና ሌሎችንም በግፍ የተወሰዱ ስፍራዎችን ማያዙን ያበሰሩ ያሉ የአማራ ተጋድሎ አካል የሆኑ ኃይሎች የድል ብስራት በጽንፈኞች ፕሮፓጋንዳ እየተወገዘ ነው። የኦነቄሮ መሪና ከእሱ ጋር ያበሩ ባንዳዎች ከህወሓት በኋላ ሊያስቀምጡ የፈለጉትን የትግሬ ብልጽግና ፓርቲ ላለማስቀየም ሲሉ የጦርነቱን ግብ ምን እንደሆነ እየደሰቆሩ ናቸው። ለአብይ ተገዥ የሆነ ድርጅት የመፍጠር ዓላማ እንደሆነ በፊት ለፊት እየተናገሩም ነው። ወደ ጦርነት የሚነዱት አማራ መሞት ያለበት በአብይ ለሚመራው ለኦነቄሮ ጥምረት የሚያግዝ ኃይል እስከ መፈጠር ብቻ መሆኑንና ህወሓት ለታላቋ ትግራይ ሲል ያካለለውን ግዛት ግን አማራው መጠየቅ እንደሌለበት እየገለጹ ግድና አብሮነት የሚያረጋግጥ ድል እንዲሆን ሲታሰብ የአማራ ሁሉናንም የሚያረጋግጥ እንዲሁም ዋስትና የሚሰጥ መሆኑ እንዳለበት ጥሪዎች እየተላለፉ ነው። በጦርነቱ ግንባር ያለው የአማራ የፋኖ ኃይል በመሰዋዕትነት የሚያስመልሰውን ግዛቱን ለአብይ ሴራ አሳልፎ እንዳይሰጥ ጥሪዎች ቀርበዋል። አማራውን ወደ ጦር ግንባር እየላከ ያለው የአብይ ኦነግ አገዛዝ ለኦነግ መስፋፋትና ወራሪነት ለማመቻቸት የሚያካሄደውን የዘር ፍጅትና የዘር ማጽዳት ወንጀል እንደቀጠለበት ተገለጸ። ለሀገር ደህንነትና ሰላም ዝመት የሚባለው አማራ ዛሬም እና አብይ እያስፈጁት ይገኛል። በአሁን ወቅት ህወሓት ሰላማችንን አደፍርሷል እየተባለ ዲስኩር ቢደመጥም የአማራው ነገር ግን ተፈናቃይ ሆኗል። በወለጋ፣ በጎጃም፣ በሸዋ፣ በከፋ ክፍለ ሀገሮች የሚኖሩ አማራዎች መገደል፣ መሰደድ፣ ወደ ስውር ስፍራ እየወሰዱ ደብዛቸው ማጥፋት በሰፊው እየተካሄደ ነው። ሰሞኑን በሸዋ ደራ በሚባል ስፍራ የሚኖሩ አማራዎች በኦነቄሮች ተፈናቅለው መጠጊያ ፍለጋ እሮሮ ሲያስደምጡ ተሰምተዋል።
በባልደራ ጽፈት ቤት በመገኘት የደረሰባቸውም ግፍና መከራ አስረድተዋል። በጎጃም ክፍለ ሀገር በመተከል አማራ ወጣት ሴቶች በኦነቄሮ ወራሪ የሽፍታ ቡድን ተጠልፈው እንደተወሰዱም ተዘግቧል። አብይ በአገር ውስጥ ያለውን የሽፍታ ቡድን ላይ እርምጃ ለመውሰድ አለመፈለጉ ብዙዎችን እያነጋገረ ነው። አማራው ለመከራ እየተዳረገ አንዳችም ተገቢ እርምጃ አለመወሰዱ አብይና ኦነቄሮ የአንድ ሳንቲም ሁለት ገጽታ መሆናቸው በገሃድ እየታየ ነው። በአማራው ላይ እየተፈጸመ ያለው ደባ መልኩን እየለዋወጠ ነው ያሉ ወገኖች በድህነት እንዲማቅቅ መደረጉ ሳያንሰው ከማሳው ላይ እየተነቀለ በእነ አብይ ቅጥፈት እየተማገደ ነው ብለዋል። በመቀጠልም አብይ ጦርነቱን ቀስቅሶ አማራውንና ትግሬውን በጥላቻ ካቆራኘ በኋላ ስልጣኑን በአማራ ደም ለማጠናከር ወደ ኋላ አይልም ብለዋል። የአማራ ተግባሮች ሁሉ በጭካኔ የአብይ ተግባሮች ሁሉ በጭካኔ የተሞሉ በመሆናቸው በቀጠራቸው ባንዳዎች በኩል የኦነቄሮ ሴራን እያሰራጩ ነው። ማንኛውም ፕሮፓጋንዳ ወደ ጦርነቱ እንዲሆን በተያዘው ሴራ ምክንያት በሌሎች ስፍራዎች እየተፈጸሙ ያሉ ግፎችን አስመልክቶ የሚዲያ ሽፋን እንዲያገኙ እየተደረገም ጭምር ነው። ቀደም ሲል በኦነቄሮ የሽብርተኛ ቡድን ተገደው የተወሰዱ የአማራ ወጣት ዩኒቨርሲቲ ተማሪዎችን እጣ ፈንታ ለመሸፋፈን በተደረገ የአብይ ሴራ ስር የተሰለፉ ሚዲያዎች ዛሬም የአማራ ወጣቶች በየቦታው በኦነቄሮ ሲታፈኑ ድምጽ የሚሆንላቸው አልተገኘም። እየተካሄደ ባለው ጦርነትና በቀሩት የኢትዮጵያ ክፍሎችም በሚፈጸሙት የጽንፈኞች ጥቃት አማራው ጥፍ መስዋዕትነት እየከፈለ ነው። የህወሓት ያኔ የተከፈተብኝን ጦርነት በአማራው ምድር የማካሄድ አቅም አለኝ የሚል ፕሮፓጋንዳ ያስደመጠ ነው። የኦነቄሮ ጠቅላይ ሚኒስትር የአማራ ልዩ ኃይልና የፌዴራል ጦር በተለያዩ የጦር ግንባሮች በመክፋት የተለያዩ የትግራይን ከተሞች ይዘናል የሚል መግለጫ ቢያስደምጥም ህወሓት ወያኔ ግን የአብይ ወራሪ ጦር ወደ ትግራይ ድንበር አልደረሰም ሲል አስተባብሏል። ይህ በእንዲህ እንዳለ ባለፈው አርብ ዕለት በሩቅ ተምዘግዛጊ ሮኬት የባህር ዳርና የጎንደርን አውሮፕላን ማረፊያ አጥቅቷል። ለዚህ የሰጠው ምክንያት ትግራይን ለመውረር የሚዘጋጀው ጦር መነሻው ከነዚህ አውሮፕላን ማረፊያ ቦታ በመሆኑ የጥቃት እርምጃ ወስጃለሁ ብሏል። አንዳንድ ታዛቢዎች እንደሚሉ ከሆነ ትህነግ ወያኔ እስከዛሬ ድረስ የደበቃቸው መሳሪያዎች ማጥቃት ስላልጀመረ በምን ሁኔታና ወቅት ጦርነቱ ከትግራይ ውጪም ለማድረግ እንደታሰበ መገመት አስቸጋሪ እንደሆነ ገልጸዋል። ህወሓት ወያኔ ላለፉት 30 ዓመታት በተደበቁ ስፍራዎች ሲያከማች የቆየው ዘመናዊ የጦር መሳሪያዎችን ታግዞ ጦርነቱን ለብዙ ወራቶች ሊያካሄድ ይችላል ያሉ ወገኖች እስከዛሬ የኃይል ሚዛኑ ወዴት እንደሆነ ባለመታወቁ እግረኛ ዘማቾች ለከፍተኛ ጉዳት መጋለጣቸው አይቀሬ ነው ብለዋል። በጦርነቱ ግንባር ዙሪያ እየተሰጡ ያሉ የአገዛዙ መግለጫዎች ታማኝነታቸው አከራካሪ ሲሆን ከሰሞኑ መቀሌ ተከቧል እየተባለ የሚነገረው ዜና ሁሉ ከቅስቀሳ ፕሮፓጋንዳ ፍጆታ ያላለፉ ናቸው የሚለው ትችት እየተደመጠ ነው። ጦርነቱ በአጭር ጊዜ ይጠናቀቃል ብሎ ለመገመት አዳጋች ነው ያሉ ወገኖች ማንም ሊገታው ወደማይችል ወደ ሌላም ስፍራ የመዛመቱ አደጋ ይኖራል ብለዋል። ከፖለቲካና ከኢኮኖሚያዊ ይዞታ አንጻር በህወሓት ወያኔ ላይ የተነሳው ኃይል የበላይነት አለው ቢባልም በተደበቁ ስፍራዎች የተገነቡ ዋሻዎችን ታርጌት በማድረግ ለመምታት አቅም ይኖረዋል የሚለው ጉዳይ አጠያቂ ሆኗል። በተለይም ከሰሞኑ በተምዘግዛጊ ሮኬት የባህር ዳርና የጎንደርን የአውሮፕላን ማረፊያ ማጥቃቱ የህወሓት ወያኔ የመደናገጥና የመፈራረስ ምልክት ነው ያሉ ወገኖች ለብዙ ዓመታት አቅም በመገንባት ላይ ያተኮረው ህወሓት ወያኔ ለከፍተኛ አደጋ የተዘጋጀ ይመስላል ብለዋል። ይህ በእንዲህ እንዳለ ሽብርተኛው ህወሓት በትናንትና ዕለት ወደ ኤርትራ 3 ሮኬቶችን መተኮሱ ተገልጿል። በብዙ አቅጣጫ የተከበበው ህወሓት የመጨረሻ ውድቀቱን እያፋጠነ መሆኑን የሚያሳይ ምልክት ነው ያሉ ወገኖች በዚህ ድርጊቱ የዓለም አቀፍ አስታራቂ ጥያቄ ጥሪ ለማግኘት የሞት ሽረት ላይ ነው ብለዋል። በመጨረሻም የኦነቄሮ ጠቅላይ ሚኒስትር አዳሩን በደብረ ዘይት አየር ኃይል ካምፕ ውስጥ እያደረገ እንደሆነ የውስጥ አዋቂዎች እየተናገሩ ነው። አየር ኃይሉ በራዳር የታጠረና ማንኛውንም በአየር ላይ የሚበሩትን ሁሉ እየለየ ሊያጠቃና ሊከላከል ስለሚችል ደብረ ዘይት የአብይ ምሽግ ሆኗል ተብሏል። ከዚህ ተያያዥነት ያለው መረጃ አብይ ቤተሰቡን ወደ አሜሪካ ማሸጋገሩንም ለመረዳት ተችሏል። የሀገሪቷን ህልውና አደጋ ላይ የጣሉ ጽንፈኞች በመቀሌና በአዲስ አበባ ሆነው ኢትዮጵያን እያተራመሱ ባሉበት ወቅት አብይ በአዲስ አበባ የህወሓት ወያኔን ሰንሰለት ለመበጣጠስ ምንጠራ እያካሄደም ነው። ትርምስ ሊፈጥሩ ይችላሉ ያላቸውን ሁሉ ለቅሞ አስሯል ወይም በአይነ ቁራኛ እያስተበቃቸው ነው። አብይ አዲስ አበባ ለደህንነቱ አስተማማኝ ባለመሆኑ በደብረ ዘይት አየር ኃይል ውስጥ ለመመሸክ ቢወስንም እለታዊ ስራውን ከደብረ ዘይት ወደ አዲስ አበባ በመመላለስ እንደሚሰራ ተገልጿል። አንዳንዶች እንደሚሉት ከሆነ ወያኔ ላለፉት 27 አመታት የራሱን ኃይል በማደለብና ወታደራዊ ጡንቻውን በማፈርጠብም ላይ አተኮረ ስለነበር ማንኛውንም ሙከራ ከማድረግ እንደማይቆጠብ ግምታቸውን ሰጥተዋል። ህወሓት ወያኔ በኢትዮጵያ ህዝብ እየተዋከበ መሆኑን በመረዳቱ የእርቅ ልመና እንዳደረገም ተገልጿል። ጦርነቱ በፈጠረባቸው ፍራቻ የተነሳ የእርቅ ልመና ቢያሽጎደጉዱም በነአብይ በኩል ግን የወያኔ ቅስም እስኪሰበር ጦርነቱን እገፋዋለሁ ብሏል። ከዚህ ጋር በማያያዝ ህወሓት ወያኔን ከህዝቡ ነጥዬ ጉሮሯቸውን አንቄ በማምጣት በአገሪቷ እፎይታን አሰፍናለሁም ብሏል። ይህ በእንዲህ እንዳለ ከትናንትና በስቲያ በአማራ ስፍራ የተሰፈጸመው የሮኬት ጥቃት የአብይንም የመደበቂያ ስፍራ አስተማማኝነትና አጠያያቂ አድርጎታል የሚሉ አስተያየቶች ከፍ ብለው እየተደመጡ ነው። አድማጮቻችን፣ ዜናው በዚሁ ይጠቃለላል። ከቀሪዎቹ ዝግጅቶቻችን ጋር ለሚኖራችሁ ቆይታ መስጋናችን ይድረሳችሁ።
አርማጮቻችን፣ ቀጣው ስርጭታችን የጥያቄና መልስ ጊዜ ነው። በአገራችን ኢትዮጵያ ግዛይ ሁኔታ ዙሪያ ለመወያየት አንድ እንግዳ ይዘቀርበናል። እንግዳችን አቶ ዋያለው መንገሻ ይባላል። ተናስተኛቷ ያያለው የኢትዮጵያ ጉዳይ ስነሳመችን በጸጥታ መረጃዎችም ይሁን በሌሎች አገራዊ ጥያቄዎች በጂኦፖለቲካ ትኩረት በመሰጣቸው ዙሪያ በጥቅል ስለምትከታተል ወብቸኝነት የምሰጣቸው ትንታኔዎች ሰፊ ግንዛቤዎች ስለሚያስጨብጠን ዛሬ አገራችን ትገኝበት ሁኔታ ለመፈተሽ እንድንችል እንግዳችን ድቶን መጠየቅን መሰረት ፈቃደኛው ለመሳተፍ መገኘት በኢትዮጵያነት ሬዲዮ የዝግጅት ክፍል ባለሙያዎቻችን በራሴም ስም እያመሰገንኩኝ እስቲ ወደ ዩቲዩብ ሻገራለን። በቅድሚያ ተናስተኛ ታያለው።
ተናስተኛ ተተኮላ በጣም አመሰግናለሁ ስለጋበዝከኝና ስለወቅቱ ሀገራችን በተለይ ደግሞ ያማራ ሆስፒታል ፈንታም እንደምንለው ሐሳብ እንድሰጥ ስለዚህ
በጣም ጥሩኛ መዚ የዛሬው ውይይታችን በዛ ዙሪያ ላይ የሚያተኩር ይሆናል። ያማራን ጉዳይ በመለከት እስቲ እንግዲህ በቅንሚያ መቼም ወነተኛውን የጦርነት መልክ ለመረዳት መነሻ የሚሆኑት ነገሮች መጠየቁ ጥሩ ነው። ላንተ ብዙ እንትኖች አቆጭ ስለሚቀርቡና በተለይም ለብዙ ኢትዮጵያውያን በተለይ አማራው ድንግርግር የሚያረጉ ነገሮች አሉ ብለን እንኳን ለመገም ባንችልም የጦርነቱ ምክንያት ምን እንደሆነ ምን እንደተጀመረ ማንቀሰቀሰው ግልጽነት አለ ወይ የሚለው ነገር አጠያቂ ሆኗልና ጦርነቱን አስመልክቶ ያሉት አስተያየቶች እንዴት ነው አንተ የምትመለከታቸው? ለምን ተነሳ? አሁን ዱብዳ ነው የታሰበበት ነው? በስተጀርባው ከኢትዮጵያ ህዝብ የተደበቀ አጀንዳ አለ? እስቲ በዚህ ዙሪያ ላይ እንነሳና ውይይታችንን ጀምር። መስመሩ አንተ ነው አቶ አያለው።
አመሰግናለሁ። እንደተባለው ጦርነቱ ሊጀመር እንደሚችል ቀደም ሲልም ቢሆን የተለያዩ ኃይሎች የራሳቸውን መላምት ይሰጡበት የቆዩ ነው። ምክንያቱም በሁለቱ መካከል የስልጣን ሽኩቻ፣ የጥቅም ሽኩቻ፣ የኢኮኖሚና የፖለቲካ ስልጣን ሽኩቻና ፍላጎቶች እየሰፉ መምጣት የልዩነታቻቸው መስፋት የኦሮሞው የሀገሪቱን ተረኛ መንግስት ሆኖ የፈላጭ ቆራጭነቱን ሚና ለማስቀጠል በግድ ተቀናቃኝ እንዳይኖር የማድረጉ ፍላጎት በውስጡ የነበረ ነው። በሌላ በኩል ህወሓት ደግሞ የራሱን ህልውና ለማስቀጠል ተቀባይነቱና የበላይነቱን እንደነበረ ለማስኬድ ደግሞ የህወሓት ያልተቋረጠና ለዘመናት ብለው አስበውት የኖሩት አይነት ግብ አለ። በእነዚህ ማዕከል የተፈጠረ የጥቅም ቅራኔ ነው። ዞሮ ዞሮ የፖለቲካ የኢኮኖሚና ማህበራዊ ተቀባይነት ጥቅም ቅራኔ እዚህ ውስጥ የምንም የኢትዮጵያ ህዝብ ጥቅም የለበትም። እዚህ ውስጥ የኢትዮጵያ ህዝብ ታሪክ፣ ባህልና አንድነት የሚያስተሳስር ፍላጎት ያንዱ ማዕከል ፍላጎት አይደለም። ስለዚህ የተነሳበት ምክንያት ይሄ ነው፣ በውስጣቸው የነበረ ነገር ነው። ይሄንን የበለጠ ደግሞ ማን ነው አግራቤት ያደረገው? ማን ነው የበለጠ እያቀጣጠለ እያሰፋው የመጣ የሚለው የሻዕቢያ መንግስት ጣልቃ መግባት እየተመላለሰ ከአብዙ ጋር የልብ ልብ መሰል የዚህ ሰውዬ ቀደም ሲል በባድመና ሽራሮ ላይ ያጣውን ድል በኢትዮጵያ ኢኮኖሚ በአማራው ሰራዊት እና በታሪካዊ አጋጣሚ ያንን ሁሉ በማድረግ እሷ የቆረጠውን የራሱን የሻዕቢያ ተከታይ የኤርትራ ህዝብ ከጎኑ ለማሰለፍ የታለመ ግፊት ነው። ስለዚህ የሻዕቢያ ግፊት በሌላ በኩል የአብይ ፍርሃት ፍርሃቱ አንደኛው የአማራ ህዝብ እየተጨፈጨፈ ስለነበረ ራሱ ዝም ብሎ ቆሞ እያስጨፈጨፈው ራሱን ሰራዊት አሰልፎ ቄሮውን አሰልፎ እያስጨፈጨፈው ስለነበረ ዓለም አቀፉ ግዘት እየደረሰበት በዓለም አቀፉም ህብረተሰብ በኢትዮጵያውያንም ቢሆን እንደዚሁ በተለይ ደግሞ ተጎጂ በሆነው በአማራ ህዝብ ከፍተኛ ውግዘት እየደረሰበት ስለነበረ ወደ ህዝባዊ አመፅ እና ማዕበል እየተገፋ የሄደበት አጋጣሚ ስለነበረ ይችን አጋጣሚ ደግሞ ለማርገብ በታሪክ የተለመደ ነው። በኢትዮጵያ ውስጥ ሁልጊዜ አመፅ ሊነሳባቸው ሲል መሪዎች ጦርነት መክፈት፣ የክተት አዋጅ ማወጅ፣ የተለያዩ ሀገራዊ የሆነው አጀንዳዎች ለህብረተሰቡ ማሸከም፣ ያንን ሲያራዝም ጊዜያቸውን ማሳለፍ፣ ይህ የተለመደ ነገር ነው። አንዱ ይሄ ነው። ታሪክ ራሱን ይደግማል ነው የእንትኑ የሳቷ መጫረፍ ምክንያቷ ግን የሁለቱ ፍላጎት እንዳለ ሆኖ የሳቷ የሻዕቢያ እና የኦህዴድ በህወሓት ላይ ጉዳት የማድረስ የውስጥ ስሜት እንዳለ ሆኖ ግን የሳቷ መለኮስ ምክንያቷ አዝመራ ለመሰብሰብ የመከላከያ ሰራዊቱ የትግራይን አርሶ አደር አዝመራ ለመሰብሰብ በወጣበት ከወጣ በኋላ ከትጥቁ በተለየበት በተለይም በግብሻ ላይ በነበረበት ጊዜ የተደረገ አድኖ የማጥቃት ስራ ተሰርቶ ስለነበረ መሳሪያውን ለመውሰድ ሰራዊቱንም ለመበተን ተሰርቶ ስለነበረ ያችን እንደ መነሻ ተወሰደች እንጂ የኢትዮጵያ ህዝብ ሲጨፈጨፍ፣ የኢትዮጵያ ህዝብ ሲዘረፍ፣ የኢትዮጵያ ህዝብ ሲያዋርዱት እነዚህ ኃይሎች ቅንጣት አልደረሱለትም። እንዲያውም እና አብይ ከጎን ሆነው የኢትዮጵያን በተለይ አማራውን ሲጨፈጭፉ ነው የኖሩት። ስለዚህ ምክንያታቸው ሆነች ግን ቀደም ያልኩህን ፍርሃት የወለደው ህዝባዊ አመፅን ለመገደብ ከመፈለግ የሻዕቢያ ግፊት እና እርዳታ ተጠቅሞ ደግሞ የበላይነትን ለማረጋገጥ አጋጣሚውን መጠቀም ስለነበረባቸው ወደዛ ሄዱ። ይሄ አዝመራ መሰብሰብን በተመለከተ ቅጥረኛው የህወሓት ሰራዊት አሁን ደግሞ የኦህዴድ የሆነው ሪፎርም ተሰርቶለት ደግሞ የኦህዴድ አገልጋይ እንዲሆን ከስልጠና ጀምሮ እስከ ስምሪቱ የኦሮሞ ጥቅም አስከባሪ የሆነው ይሄ ፋሽስት የመከላከያ ሰራዊት የሚሉት የአማራን ህዝብ የማይወክል ሰራዊት አማራ ክልል ሲሄድ አማራን ይጨፈጭፋል፣ ትግራይ ክልል ሲሄድ ግን አዝመራ ይሰበስባል። የእነሱ ገረድ ነው፣ ገረዳቸው እንዲሆን አድርገው ነው የቀረጹት። መጀመሪያው ነው ኦሮሚያ ክልል ሲሄድ በኦሮሞዎች የሚጨፈጨፍን አማራ አይቱ እንዳላየ ፊቱን ይዞራል። ይኸው አማራዊ ስነ ልቦናው የሞተ የአማራ ተወላጅ እዛ ውስጥ አለ። ስለዚህ ይህ ሰራዊት የአማራው ህዝብ ፋሽስት ነው፣ ቅጥረኛ ነው። የእሱ እልቂት የእኛ ድል ካልሆነ በስተቀር የሚያሳዝነን አይደለም። አንዳንድ በስሜት የሚነዱ አማራዎች አሉ። ሰራዊታችን ተጎዳ፣ ሰራዊት አይደለም ይሄ፣ የአማራ ሰራዊት አይደለም። የአማራ ተወላጅ እዛ ውስጥ የሚኖር ቅጥረኛ ነው፣ ለጥቅሙ ሲል የሚኖር አማራውን አብሮ የጨፈጨፈ ነው። ለምሳሌ በ2008 2009 2010 በጎንደር ውስጥ የተለያዩ የመንገድ ስራና ልዩ ልዩ ስራዎች ይሰሩ የነበሩ የትግራይ የኮንስትራክሽን ድርጅቶች የመሳሪያ ማጓጓዝ እና የሌሎች ህገወጥ ንግድ በሚያጣጥፉበት ጊዜ ህዝብ ሲጠቁም ያንን የጠቆመ ህዝብ ያለ ትጥቅ የቆመን ህዝብ በጅምላ መንገድ ላይ የጨፈጨፉ ኃይሎች ናቸው። ትግራይ ሄደው ግን የቀን ሰራተኛ ነው ያደረጋቸው። ጌቶቻችን ሎሌዎች ናቸው። ሎሌ ሰራዊት አድርገውታል። የኦሮሞ ሎሌ ነው፣ የአጋሜም ሎሌ ነው። ስለዚህ የሰራዊት በዚህ ምክንያት ተመታ። እሱ የአማራ ጉዳይ አይደለም። ሙልጭ ቻርዶ ቢቻርዶን ፍላጎታችን ነው ምክንያቱም አማራ ሰላም ያገኛል ስለዚህ የከተረኛ ሰራት እዛ በመመጣቱ ምክንያት የተፈጠረ ክስተት ነው ይሄ ታሪክ ራሱን ይደግማል ነው በ1981 ዓመተ ምህረት የእንዲህ አይነት ተመሳሳይ አዝመራ ለመሰብሰብ በሚል በ81 ዓመተ ምህረት እዛ አካባቢ ጦሩን ይመሩት የነበሩ ኦሮሞ ጀነራሎች በውጊያ ላይ መሆኑ ተረስቶ ሰብል ሰብስብ በሚል ጦር መሳሪያው አንድ ላይ ተከማችቶ እሱ ግን ሲያጭድ ከጀርባው በጥይት ያጨደ ያሁሉ ሰራዊት በዚህ ላይ ነው አሁን አንዳንዶቹ አሁን የተማረኩ ጀነራሎች አሁን ጦር ተቆጥተው ተመልሰው የሚያናፉት ያን ጊዜ የተማረኩ ናቸው አሁን የምርኮኛ ምርኮኛ ስራለቃ ማለትና ይሄ ምርኮኛ አሁን አርበኛ መስሎ የማረኩትን ለመበቀል ያን ጊዜ የፈጸሙበትን በደል ለመበቀል ሲል ቢያወራው ወደ ውጊያ ገባ በትለው ግን ተመልሶ ከመማረክ ባለፈ የምርኮ ባህል ነው እንጂ የጀግንነት ባህል የለውም እና የጦርነቱ መንስኤ ይሄ ነው
ልክ ነው ልክ ነው የጥቅም ጉዳይ ነው እንጂ እስካለፈው አመት ንበል የአማራን መሪዎች ጀነራል አሳምነውን ከመግደሉ በፊት አብይ ወደዛ ወደ መቀሌ ሄዶ ከዛ መልእክት ይዞ ነበር የመጣው እነ ለማስገደልም እና ደሴ ወሎ ላይ የተናገሩ አንዳምተናል እንደው መንገዱን ዘግቶ ነበር በዛ አካባቢ ያሉትና መንገዱ ለምን አትከፍቱ ምልክስ ለሚሊሻ ከመትቀልቡ ለምንድነው እኛ እንሰጣለን እኮ ለምን ለልማታታውሉትም ይያለስ ሲያላግጥ ነበር እና እስከዛ ግን በዛን ዘመን በዛን ወቅት ሆነ እሱ ከስልጣን ከመጣቱ በፊት የህዋት የሽብርተኛ ድርጅት ነው ብለው ድምጻቸውን ያሰሙ ነበር ድምጻቸውን ያሰሙ ህዋት የሽብርተኛ ድርጅት በሽብርተኛ ይፈረጅ ወንጀለኞች ናቸው ይባል የሚል ጥጥጥ ይቀርብ ነበርና አሁን ለምን እንዳስበረገገውና እንዳልከው የጥቅም በስልጣን ላይ የመጡበት ስለሆነ ይሄንን ያው ለመሸፈንና በዚህ የገባበት ቀውጽ ላይ የሚያስተነፍስና አዲስ አጋር የማዋቀር ሂደት ላይ እንዳለ በትክክል አስቀመጥከው እስቲ እንግዲህ ወደሚቀጥለው ደሞ እንትንልና አሁንም ወደ አማራው እንግዲህ ላይ ትኩረት እናድርግና ይሄን ጦርነት በሚመለከት አማራው የኔ ጦርነት ነው ብሎ ተጋፍጦታል መቼም የአማራ ተጋሉ መስዋዕትነት ለመክፈል ዛሬም ተነስቶ መጋፈጡ ሲሰማ በመስዋዕትነት ያገኘውን ድል ፍሬውን የማያት ድል አለ ወይ የሚለው ጥያቄ ሁሉ ጊዜ ይነሳል ለምን የአማራ መሬት የሚባለው ክፍል ተወስዷል በትነግ ይሄንን ያውቃል አብይ የአማራው ጥያቄ ምን እንደሆነ እስካለፈው ጊዜ ድረስ ቅርብ ጊዜ ድረስ አታንሱ ይያለ እንት ሲነበር እና አሁን በዚህ ሁኔታ ላይ አሁን አማራው ወደ ጦርነት መግባቱና ፍልፍል ተጋፍጦ ህይወቱን ለመሰዋት መነሳቱ ምንድነው ጥቅም ያገኛሉ ብሎ ነው እንትን የተነሳበም ከኢትዮጵያ በተከፋፈለ ሁኔታ የጋሎቹ እንትን ጦር አለ የትግሮቹ ጦር አለ የአማራ ይባላል ደቡብ አለ በመዋጮ ነው ያለው ይሄ ተዋጣው በመዋጮ የተዋቀረው የዘረኛ ሰራዊት በፍለፍት መምጣት አለበት አይደለም እና ፋኖን ገበሬውን ለመልምሎ ወደ ጦርነት ማግዶታል ይሄንን አማራው ለመረዳት ለምን ተሳነው ይሄን ጦርነት የኔ ነው ብሎ ለማለትና የተወሰደበትን አካባቢ አስመልሳለሁ ብሎ መመኘትና ማዋጅ እንትን ወደ እንትን ህልም ውስጥ መግባቱ በምክንያት ነው ትላለ
አንደኛ የዚህ ሁሉ ምክንያቱ የአማራ በኢትዮጵያ ውስጥ ካሉት ብሔር ብሔረሰቦች ሁሉ በፖለቲካ በወቅቱ ባለው የኢትዮጵያ ፖለቲካ አሁን ባለው የዘረኝነት ፖለቲካ አስተሳሰቡ የጨነገፈና የሞተ ነው። ምክንያቱም የራሱ የሆነ መሪ ድርጅትና መሪ ግለሰብ የለው የሚያደናግሩት ከተለያዩ ብሔሮች የመጡ በባዕዴን በአብን በአማራ ማህበራት በውጪ በተለያዩ አክቲቪስትነት የተሰማሩት በሙሉ ኤርትራውያን ኦሮሞዎች አጋሚዎች ደቡቦች ሌሎችም ናቸው ከፊሎቹ ደግሞ አማራም ቢሆኑ አማራዊ ያልሆኑ ለሁለት ለሶስት ቀን በፌስቡክ ይወጣሉ ከዛ ጎፈንድሚ ይልና ገንዙ ዘርፎ ወደ ንግድ ይገባል እና የቢዝነስ የአማራ የቢዝነስ ማዕከል ሆኖ አለ አሁን ግንቦት ሰባቶች ዘርፈውት ወደ እንትን ይደዋል ሌሎችም የፖለቲካ ድርጅቶች እየዘረፉት ሄደዋል እና አማራው የፖለቲካ አስተሳሰቡ የሞተ በኢትዮጵያዊነት እና በባንዲራ አስተሳሰብ እና በሚከተለው ባህልና ሃይማኖቱ ምክንያት ሌሎች እንዲጫወቱበት ራሱ መንገድ የከፈተ ህዝብ በመሆኑ ነው ትልቁ ነገር ግን በጦርነቱ የአማራው የመሰለፉ ተግባር አስፈላጊነቱ ለና አብይ ምንድን ነው ብለን ማለት እዚህ አንጻር ስናየው በጦርነቱ አማራንና የተረፈ ሀብት ንብረቱን ለማጥፋት ያጋጣሚ ተቀማጭ ለምሳሌ ያሁን ያዝመራ ስብሰባ ጊዜ ነው አዝመራውን ትቶ ነው የሚሄደው ያለ ሰብሳቢ የሚቀርበት አጋጣሚ አለ በሌላ በኩል የንግድና ተነኛ ትንንሽ ንግዶች ተንቀሳቅሶ የሚሰራም ሰው ቢሆን ያንን አቋርጦ ነው የሚሄደው ስለዚህ በኢኮኖሚ የሞተ ነው የሚሄደው ማለት ነው በሌላ አማራን ለማስጨፍጨፍ ነው በትግሬውም ሆነ ራሱ በሌሎች ኃይሎች በተደበቁና አለሞ ተቋሾች በሆኑ ኃይሎች የፋኖና የልዩ ኃይል ወይም ዝናና ስም ያላቸውን ሰዎች የማስመጣት ተልእኮ ነው። ሌላው የአማራንና የአጋሜን ልዩነት ወይም ቅራኔ ለማጠናከር ነው። በአማራና በአጋሜ መካከል ታሪካዊ ልዩነት አለ። አሁን አንዳንዶች ጭራቅ የሆኑ ከአጋሜ የተደቀሉ ግማሾች ደግሞ ፖለቲካ ወቅ ነው ብለው የሚዘላብጡ ሰዎች አሉ ማለት የአጋሜ ህዝብና ህወሓት ይለያያል የሚሉ በፍጹም አይደለም። የአጋሜ ህዝብና ህወሓት አንድ ነው። ብአዴንና አማራ ህዝብ ነው የሚለያይ። ኦሮሞና ኦህዴድ፣ ኦሮሞና ኦነግ አንድ ነው። መታወቅ ያለበት። ስለዚህ ድርጅቶቹ የወከሉትን ህዝብ የሚመስሉ ናቸው። ህዝቡም ድርጅቶቹን የሚመስል። ስለዚህ አማራንና አጋሜን ልዩነቱንና እንትኑን የበለጠ ለማቃረን ነው። ይሄ ከድሮ ከኃይለ ስላሴ ጀምሮ ይከናወን የነበረ ነው። ያቺን ስልት ነው የተጠቀሙ። ለምሳሌ በኃይለ ስላሴ ጊዜ ያገው ምድርን ህዝብ በዳሞትና በሞጣ በብቸና ህዝብ ላይ አዝምቶታል። በግብር ስብሰባ ምክንያት ህዝቡ ሲያምስ ያገው ምድርን ህዝብ አዝምቶበታል። የወሎ ህዝብ ሲያምስ ጎንደርን፣ የጎንደር ህዝብ ሲያምስ ጎጃምን እያዘመቱ ህዝብን ለህዝብ ሲያቃርኑት ኖረዋል። ነገስታቱ ደርግም አሁንም አየህ ይህን ቅራኔ በቅራኔ ውስጥ የነሱ ስልጣንና ኢኮኖሚ የበላይነት የማስጠበቁ ስልት የቆየና የሚጠቅም ሆኖ ስላገኙ በዚህ ስትራቴጂ ገፍተውበታል። ስለዚህ አንዱም የዚህ አካል ነው ብለን ልንወስደው ይገባል። በሌላ በኩል ባለቤትና ተመልካች ያጣውን ህዝብ በበሽታ በወሊድ መቆጣጠሪያ በረሃ በጥይት ሲጨፈጭፉ ይኖረዋል በማፈናቀል። አሁን ደግሞ ሌላ መቀነሻ መንገድ ሲያጡ ወደ ጦርነት በመማገድ የህዝቡን ቁጥር የመቀነስ ስትራቴጂ የመከተሉ አካል ነው። በሌላ በዘመተው የአማራ ሚሊሻ ፋኖስም በርካታ የቀንድ ከብት፣ ምግብ፣ ገንዘብ ከውስጥና ከውጭ ለመሰብሰብና የመደበኛ ጦራቸውን ፍላጎት ለማሟላት የሚያወጡትን ወጪ ለማጣጣስ ታስቦ የሚደረግ ነው። ይህን በማስረጃ ልንገር። በአማራ ክልል በሁሉም ወረዳዎች፣ በሁሉም ቀበሌዎች፣ በሁሉም ዞንና ክልሎች ክልሉ እህል የማዋጣት ገንዘብ የማዋጣት የመንግስት ሰራተኛው፣ ነጋዴው፣ ማንኛውም ነዋሪ የማዋጣት ኃላፊነት ስላለበት እየተገደደ አሁን ቤት ለቤት እየተሄደ እየተመዘገበ ሀብት ንብረቱ እየተዘረፈ ነው። አሁን ጊዜ በውጭ ሀገር ደግሞ አክቲቪስት ነን የሚሉ የትግራይ ተወላጆች ግን አማራ ነን ብሎ በአማራ ውስጥ የሚቀላመዱ ግለሰቦች፣ ሌሎች አማራም የሆኑ ግን ፖለቲካ ያልገባቸው ሰዎች ገንዘብ እያሰባሰቡ ለፋኖና ለልዩ ኃይላችን ለመከላከያችን ለምናምን እየተባለ ደግሞ ገንዘብ እያሰባሰቡ የሚልኳል ነው። ይሄ ያብይን የውጭ ምንዛሬ ወይ የገንዘብ ጥረት ለማጣቀስ፣ በሌላ በኩል ደግሞ ተጥቀለን አማራት ወታደራዊ ብቃቱን ለማዳበር የሚረዳው ካልሆነ በስተቀር ለአማራው የሚጠቅም አይደለም። ሌላ ኢላማ የተደረጉ አማራዎችንም ለመበቀል ከዚያ መልስ ከጦርነቱ መልስ ደግሞ በሚቀጥሉት 15 ቀናት ያ ቀናት ይመልሷቸዋል ሚሊሻና ፋኖን። ምክንያቱም ፍርሃት አልበኝነት ሊነግስ ይችላል። ወልቃይት ወደ አማራ መሆን አለበት ይላሉ። ስለዚህ ወደ አማራ መሆን እንደሞ ኦሮሞዎች አይፈልጉትም። የኦሮሞዎችና የትግሬዎች ስትራቴጂና ገባ አንድ ነው። ስለዚህ በዚህ መሃል ወደ ኋላ ሲመልሷቸው ከፊሎቹን እዛው ገለዋቸው ነው። ለምሳሌ ሰሞኑን ስመጥር የሆኑ 4-5 የሆኑ የልዩ ኃይል የሚሊሻና የፋኖ አመራሮች ተገለዋል። የነዚህ አገዳደል ከጀርባ የተመጡ ናቸው ማለት እንግዲህ ታስቦበት ኢላማ እየተደረጉ እየተመጡ ነው። ይሄ በተለያየ ጊዜ ተናግረናል። በሌላ በኩል ከሞት የተረፉት ከተመለሱም በኋላ ቢሆን ከፊሎቹን ትጥቃቸውን በመቀበል ከፊሎቹን ከስራ በማባረር ከፊሎቹን በስራት በማቆየት ፋኖን ሙሉ በሙሉ ለመበተን ሚሊሻውንና የአማራ ህብረተሰብ ትጥቅ ለማስፈታት መልካም አጋጣሚ አድርጎ ይጠቀምበታል። ስለዚህ የጦርነቱ አላማና አስፈላጊነት ለናቢ ይሄ ነው ብዬ ነው የምወስደው።
በጣም አሳዛኝ ነው። ልብ ይሰብራል በእውነቱ አማራው የነን ሁኔታ ለመረዳት አለመቻሉ። ምክንያቱም ወልቃይትም ጠገዴም ራያም የሚለውን ጥያቄ አብይ አይቀበለውም። ያው እንደምናቀው የድንበር ኮሚሽን ብሎ የሾመው ሰውዬ አረጋይ በርሄን ነው። አረጋይ በርሄ ታላቋን ትግራይ ለመገንባት ካርታ የሳለው ራሱ ነው። አሁን በወልቃይት ላይ ነገር የሚነሳው ጥያቄ በሪፈረንደም ነው የሚወሰነው ይያለ የሚማገተው አረጋይ በርሄን ትቶ ለአማራው ወልቃይትና ለራያ ለሌሎችንም የተወሰዱትን ለማስመለስ አብይ ፈቃደኛም እንደማይሆን ታውግና ይሄ የሚከፈለው መስዋዕትነት በአማራው ዋጋ ፈሶ የሚቀር ነገር ነው እና እንዳልከው ተመላሹንም የሚያዘ መሳሪያ ተሰጠውም ካለስ ካሁን ድረስ መሰጠቱም አይታወቅም። ያው ይቀሙታል ወደ ቤተሰቡንም የተረፈውን በህይወት ቤተሰቡን ለማስተዳደር የማይችልበት ደረጃ ደርስ ይችላል። ማረስም አለበት ቆስሎ ሊመለስ ይችላል። ብዙ ጉዳቶች አሉና ለማንኛውም ግን ያንተ ያልካቸው ነገሮች እውነተኛነታቸውና መሬት ላይ የሚያርፉት ነገሮች የሰለጠነ ጦር ይያለው የኦነግ ማንም የኦሮሞ ጦር ተገንብቷል ብሎ 32 ግዚያሽ ነው ከ300,000 በላይ ያለው ለምንድን ነው የማይዘምትበትና ፍልፍት በታንክም ሆነ በሌላ ነገር በፍልፍት የማይገጥመው ህዋትን የሚለው ጥያቄ ምላሹ አሁን አንተ ያቀረብከው ነው። አማራው ላይ ደባ እየተፈጸመ ነው። አማራው ለማስገደል ለማስጨፍጨፍ የቀረውንም የፋኖንም ለአማራው ተጋርሎ ቆመዋል የሚሉትንም እየመነጠሩ እንት ለማለት ነውና በትክክና ያስቀመጥከው በጣም አሳዛኝ ነውና ከዚሁ እንግዲህ አማራውን ጉዳይ እንትን ስናነሳ ይሄም ሆኖ ግን በውጭ ያለው የአብይ አህመድ ግብረ ኃይል እንዳቀረብከው ታንተን ጥሪዎች አድርጋል ገንዘብ ሰብስቡን እንረዳለን እንድናረጋለን። ሌላው ግን ዝም ብሏል። ሌላው ይሄንን የጦርነቱ አንተ ግን እንዳቀረብከው ይሄንን ሌላው ጎኑን ትክክለኛ ጎኑን ለመግለጽ ሰው አማራው ዝም ብሏል። ምን ለምንድን ነው የሆነው ትላለህ? ዝም ብሎ ሰው ትግሬን ስለሚጠላ ነው? ትግሬዎች ትነግን ስለሚጠላ ነው? ለምንድን ነው ለንተም ለኛም ለሁላችንም ግልጽ የሆነው ነገር ሌላው ለአብዛኛው ግልጽ የማይሆንበት ምክንያት ከምን አንጻር? ከጥቅም ነው? ከባንዳነት አንጻር ነው?
እኔ በእያንዳንዱ ርዕስ ወደፊት መጣባቸዋለሁ ብዬ ነው እንጂ ስለ ወልቃይትም ሆነ ስለ ራያ በተመለከተ ሊመለሱ እንደማይችሉ ይህ አስተሳሰብ ደግሞ የትምክተኛው ወይም ነፍጠኛው የሚሉት አማራ አብያ አማራ ኮርስ ምናፊች የሚሉት ኃይል አስተሳሰብ ናት እና ትክክል አይደለም። በውጊያ አይደለም የሚመለሰው፣ በፖለቲካ ውሳኔ ነው፣ በአስተዳደራዊ ውሳኔ ነው። ስለዚህ የራያ ወይም የወልቃይት ጉዳይ ከዚህ ጦርነት ጋር እናታያይዙት፣ ከዚህ ጦርነት አናስመልሰውም የሚል ትናንትና ዶክተር ቀነአ ከበደ የሚባል የመከላከያ ሚኒስትር ተናግሯል። በነገራችን ላይ ወደፊት ባሉት ጥያቄዎች መጣባቸዋለሁ ብዬ ነው ስለ ልዩ ኃይሉ ስለ ምናምን እንጂ ይህንን ትናንት ተናግሮታል። አይመለስም፣ በዚህ ጦርነትም አይመለስም። በጀብደኝነትና በስሜት በብልህነት ሳይሆን በስሜት የነጎደው የአርሶ አደር ጦር ወይም የአማራ ገበሬ አውቆት አይደለም የሚሄደው። ብአዴን ቅጥረኝነቱን ተልእኮውን ለማስፈጸም ያዘመተውን ዘመቻ ተግባራዊ ከማድረግ አንጻር ብቻ አስቦት የሄደ ነው። ስለዚህ እሱን ወደፊት በዝርዝር እመጣበታለሁኝ። በተረፈ ግን ለጦርነቱ አርሶ አደር ሚሊሻው ሊዘምት መደበኛው ለምን ቀረ ከሚለው ጋር እያያዛለሁ ያልክ ጥያቄና ይሄ 185,000 የብልጽግና ቅጥረኛ ጦር አለ። ቅድም የምንለው ይሄ መከላከያ ሰራዊታችን እያሉ አንዳንድ ደቆሮች የሚነፉት ግን የአማራ ሰራዊት ያልሆነ የአማራው ጨፍጫፊ ቅጥረኛ ኃይል በሌላ 365,000 የወደ ልዩ ኃይል አለ። ለ37 ጊዜ የሰለጠነ በፈረንሳዮችና በልዩ ልዩ ኃይሎች 200,000 ፓራሚሊተሪ ወይም ቄሮ የሚባል ወታደራዊ ስልጠና የወሰደ በአዲስ አበባ ዙሪያ አማራን አስወጥቶ ማዕከሏን የኦሮሞ ከተማ ብቻ ለማድረግና አመጾች ሲነሱ ያንን ለማዳፈን ተዘጋጅቶ የተቀመጠ በልዩ ልዩ መኖሪያ ቤቶች ተሰርተው ባላለቁ ህንፃዎች የግለሰብና የመንግስት የድርጅት መኖሪያዎችና ቢሮዎች በዚህ ሁሉ ተሰራጭቶ የሚቀመጥ የአዲስ አበባ ከተማ ምግብና ብር እያቀረበ እየቀለበው የተቀመጠ የኦሮሞ ኃይል አለ በነገራችን ላይ አዲስ አበባ ከተማ። ስለዚህ ይህ ሁሉ ወደ ስልጣን እንዲሄድ አልተደረገም። እንደው ፏፏቴ ሲመረቅ አይተዋል። ከላሊበላ አብያተ ክርስቲያን የተወሰደ ምጽዋተ ሙዳይ የተወሰደ ወደ 400,000,000 የሚሆን ገንዘብ ያተወሰደው ነው ፏፏቴ የገዳ ስርዓት ማምለጫ ፏፏቴ የተሰራው። እና ያ ፏፏቴ ሲመረቅ ፏፏቴው የሰላም ምንጭ የደስታ ምንጭ ነው መሆን ያለበት ግን ወታደራዊ ለመምድ ነው ያደረጉ አማራን ለማስፈራራት ወታደራዊ ዛሬ ሊዘምት የማይችል ሊዋጋ የማይችል ይዋጋም ከምርቆ ባህል ውጪ ሌላ ባህል የለው የኦሮሞ ህዝብ በአውሮፕላንና በሄሊኮፕተር ሲወርድ ነው ያየ ነው ሲወርድ ለምን ዛሬ አልወረደም አልመጣ ስለዚህ እንዳልከው ይሄን ሁሉ ኃይል ባለበት ሁኔታ ወደ ጦርነት ሳያስገቡት ያስቀመጡበት ምክንያት የአብይ መንግስት ተጠናክሮ ለመቀጠል አማራ በተዳከመው አማራና በሚጠፋው ያጋሜ ስብስብ ላይ የተመሰረተ ግብና ስትራቴጂ ስላለው ነው ይሄ ነው አላማው ስለዚህ አላማው የአብይን የሰራዊት ጉልበት በማጠናከር ያማራን አማራን ማዳከምና ጠንክሮ ለመውጣት ታስቦ የተደረገ ነው። ሌላው የኦሮሞ ኃይልና መከላከያ ካጋሚ ህዝብ ጋር የተጠበቀ ትስስር ያላቸው በመሆናቸው ቅራኔ ውስጥ ላለመግባት ከመፈለግና አማራውን ብቻ አቃርኖ በውጤቱ ድል አድራጊዎች ሆኖ ጠንክሮ ለመውጣት ከመፈለግ ነው። ሌላው ዘላቂ ጠላት አማራ ብቻ ነው ብለው ስለሚያስቡ በዚህም በዘላቂ ጠላትነታቸው ሁለቱን እያቃረኑ ለዘላለም የኦሮሞዎች የበላይነት ለማስፈን ነው። በራሱ በጀት በህዝቡና በባዕዴን ጦርነቱን ያለ ወጪ ለማካሄድ ታስቦ ነው ቅድም እንደገለጽኩልህ። ሌላው የአማራው ህዝብ የኦሮሞዎች የደረሰበትን ማዋከብ፣ መጨፍጨፍ፣ መፈናቀል ወዘተ ተቃውሞ ለአመፅ እንዳይነሳሳ ለማድረግ ታስቦ ነው። የአማራ ህዝብ በየዘመናቱ ለነበሩት ነገስታት ሁሉ የጦር አገልጋይ መሆኑን በስሜት የሚነዳ ህዝብ መሆኑን ስለሚያውቁ ይህንን ተግባራዊ ከማድረግ አንጻር የተወሰደ ነው። እነሱ እንደሚሉን አማራ ማለት የወታደር ስብስብ እንጂ ብሔር አይደለም እንዳሉት ይኸውልህ፣ ለውትድርና ሲጠሩት ተሰብስቦ ይሄዳል። ለእነሱ ሊሞትላቸው ስለ ራስ ነጻነት አምስት ብትለው ግን አይ ሱማ ህግ ጥሳለሁኝ ይላል፣ ሃይማኖት ያደግለልኝም ይላል። ስለዚህ እውነታቸው ነው፣ ስነ ልቦናው አውቀውታል። ገናም ከምድረ ገጽ ደግሞ ያጠፉታል። እና ይሄ ነው እንትኑ ለጥያቄ
መምሱ። አዎ ቀደም ብለም ገልጸዋል ይህንን አማራው ራሱን በራሱ ለማጥፋት ያው ገባሪ ሆኖ በባጌሳስ በግብር በተጫነበት ሁኔታ ብዙ ቢሊየን ብር እንደሚያዋጣ ቀደም ብሎ ሲገለጽ ቆይቷል። አሁን በዚህ በጦርነቱ ላይ ከሌህን ያህል ሰንጋ ሰጠ፣ ከሌህን ያህል አደረገ ሲባል አሳዛኝ ነው በእውነቱ። አሁን በቅርቡ አንበጣ ወሮት በዛ በወሎ አካባቢ በአፋርም ያ ሁሉ እየየ ሲል እና እንትን ሲል አንድ እጁን ያዘረጋ ሆዳም አማራ ለአብይ ሰራዊት ወይንም አብይ ላሰለፈው እንትን ሰንጋና ልግድ በድሮ ባገራችን መቼም ቆሎ ይዘ በሶ ይዘ ልዩ ነገር በሌውንስ ቢታረዴት እንደሚበሉትም እግዚአብሔር ወቅለት። ግን እንዲህ አይነት ነገር ነው አሁን እየተወራ ያለው። ይሄን ሰንጋ ግን ፉክክር ተይዟል።
አሁን እሱ አሰራር አለው። እንደነዚህ ያለው የአማራን ባለሀብት ከሀብት ባለቤትነት ወደ ድህነት ለማማጠቅ ስትፈልግ በልዩ ልዩ ምክንያቶች ይሄንን ድጋፍ እንድታደርግልን ተብሎ ደብዳቤ ይጻፍለታል። ያንን ድጋፍ ባያደርግ በግብር ላይ፣ በቫት ላይ፣ በተርኖቨር ታክስ ላይ፣ በልዩ ልዩ ሁኔታዎች ላይ አጥምደው ይዙትና ወይ ያስወጣል ወይ አውጥቶ ይዘርፉታል። ስለዚህ የፖለቲካ ወጪ ናት፣ የፖለቲካ ስጦታ ናት ያቺ ሰንጋ እንጂ አምኖባት እንዳይመስልህ። ካመነባትማ የራሱ ወገኖችም እኮ ድሆች አሉ። አሁን ይሄ 100 ሰንጋ ሰጠ ምናምን የምትለው እኮ የራሱ ዘመዶች ያለ ጫማ የሚሄዱ የአመታዊ የእርሻ ታክስ የእርሻ ግብር መክፈል ያቃታቸው በርካቶቹ በአዲስ አበባ ከተማ በልመናና በቀን ስራ ላይ የተሰማሩ ናቸው። የግል ዘመዶቹ ለግል ዘመዶቹ ያልሆነ ለብሔሩ ይሆናል። ስለዚህ ገንዘቡን ያገኘው በፖለቲካዊ ጥገኝነት ነው፣ ጥገኛ ባለሀብት ነው። ገንዘቡን የሚያወጣው ከፖለቲካ ጋር በተሳሰረ በሚመጣለት ጥያቄ ነው። ከዚህ አንጻር ነው።
በጣም ጥሩ። አሁን እንግዲህ መደምደሚያ ደረጃ እንግዲህ እንደ ማስተያየት እንድሰጥበት ይሄ በጦርነቱ ሰለባ የሆነው ክብሩና ማንነቱ መልሶ የሚረጋገጥ ቦታ አገኛለሁ ብሎ የተነሳው አማራ እስከ መጨረሻው ጠፊ ነው ማለት ነው።
ጥያቄ የለውም። አንደኛ ስለ ጦርነቱ ዓላማ እንዴ? የጦርነቱ ዓላማ አብይ ህግ ለማስከበር ነው የሚለው፣ አማራው የተወሰዱብኝን መሬቶች ለማስመለስ የሚል ነው። በተለይ ይሄ ህብረተሰቡ ማለት ነው። ባህሪን የአማራ ተወካይ አይደለም፣ የአማራ ተወካይ አይደለም። ግን የትኛው ህግ ነው የሚመለስ? አብይ እንዳለው ማን ነው ህጋዊው? ማን ነው ህገ ወጡ? አየህ ጋውዩ ኦነግ ነው ወይ ደሞ ኦዲድ መሆኑ ነው ህጎጡ ደሞ ወያኔ ሊሆን ነው ትናንትና ህጎጡ ነው አብረው ሲካፈሉ ነው ዛሬ አንደኛው ህጋዊ ሌላኛው ህጎጡ ነው ያሉት ስለዚህ አማራ ግዛት ለማስመለስ የሚለውም አባባል ቢሆን ሊመለስ አይችልም የተወሰዱ ግዛቶችን በሚሊሻ ጦርነት አይመለሱም እንደማይመለሱም ዶክተር ቀና አከበደ በትናንትና ወለት የሰጠውን ቃለ መጠይቅ ማዳመጥ ይቻላል ሌላው የአማራ ህዝብ ሲፈናቀል ሲጨፈጨፍና አጋሚዎች ደግሞ ግዛታቸውንና ሉዓላዊነታቸውን አስተብቀው እንዲሄዱ ከመፈለግ የመነጨ ነው ሌላ ስለ ጦርነቱ ሂደትም ቢሆን ሁነተኛ መረጃ በተመለከተ ሁነተኛ መረጃ የለው ቀደም አንተ እንዳልከው አሁን መረጃውን ያናፈሱ ያሉት የኦሮሞን የኦሮሞ መንግስትና አጋሮቹ የኦሮሞ ህዝብ ግንቦት ሰባት የደቡብ ነጻውጭ ድርጅት አሪፋ በገንዘብ የተገዙ የሚዲያ አውታሮች ሻቢያ የሻቢያ ወኪሎች እና የኤርትራውያን አጋሚ ጠል የሆነው ወይም ትግሬ ጠል የሆነው ሌላው ቀሪው የኢትዮጵያ ህብረተሰብ ካልሆነ በስተቀር የተሟላና እውነተኛ መረጃ በአሁኑ ጊዜ የለም የተደነባበረ እውነተኛ ማስረጃነት የሌለው ህብረተሰቡን አደናብሮ ይችን ሂደት ለማለፍ ተፈልጎ እየተከናወነ ያለ በሌላ በሻቢያ ሚና በጦርነቱ ውስጥ ከጦርነቱ በፊትና በኋላ የሻቢያ ሚና ምን ሊሆን ይችላል የሚለውን ማየት ይገባናል። የሻቢያ ሚና አንደኛ ህወሓትን የጋራ ጠላት ስለሆነ ማጥፋት ነው። የመሬት ጥያቄውን ባድመ ጾሮናን ማስመለስ ነው። ህወሓት የሻቢያ የህልውና ስርዓቱን ለማስቆምና በኢትዮጵያ ውስጥ የወሳኝነት ሚና እንዲኖረው ሻቢያ በፖለቲካውና በኢኮኖሚ ወሳኝ አካል እንዲሆን ነው። ሌላው በህብረተሰቡ የተጠላውንና የተወገዘውን የህብረተሰቡን መፈናቀልና ስደትን ለማስቆም ኢትዮጵያን እንደወሳኝ ሀገር የኢኮኖሚ ምንጭ፣ የፖለቲካው ምንጭ፣ የወታደራዊ ትጥቁም ምንጭ ለማድረግ ታስቦ የሚሰራ ነው። ስለዚህ እነዚህ ሁሉ ባሉበት አማራው ህልውና ቢስ ነው። ህልውና ቢስ ነው። ከአንድ ጠላት ከአንድ መሰረታዊ የአጋሜ ጠላት ቢላቀቅም እጅ ክሮኒክ ሆነ አጋሜን ከፈጠረው ኦዴድና ኦነግን ከፈጠረው ሻቢያና ከኦሮሞ ህዝብና ከኦሮሞ መንግስት መንጋጋ ውስጥ ነው የሚገባው። ስለዚህ በሚቀጥሉት ጊዜያት አንደኛ ግዛቱን ያጣል፣ በሁለተኛ ደረጃ ኢኮኖሚ መሰረቱን ያጣል፣ በሶስተኛ ደረጃ ሀገሪቱ የኦሮምኛ ቋንቋ ተናጋሪና ብሔራዊ ቋንቋም ኦሮምኛ ይሆናል። በሀገሪቱ የኦርቶዶክስና የእስልምና እምነት ከስሞ የዋቄ ፈታ እና የገዳ ስርዓት ይሰፍናል። በዚህም የሀገሪቷ ሉዓላዊነት ሙሉ በሙሉ የተናጋ፣ በምስራቅ አፍሪካ የሚሰሙትና የሚደመጡት የፖለቲካ የዲፕሎማሲና ኢኮኖሚ በላይነት የሻቢያና የኦሮሞዎች ይሆናል። በዚህ ሂደት ውስጥ አማራ ዋናው ተጠቂ፣ ራሱን በራሱ እያዳከመ ራሱን በራሱ እየበላ ያለ ህዝብ ነው ብለን በዚህ መልክ ማየት እንችላለን።
እንዳጠቃለን በጣም ጥሩ። ሌላውም እንደው እዚህ ጦርነቱ ማለት ምስስብ ያሉ ነገሮች አሉ፣ በጣም ለሚያፈሉ ማለት ይቻላል። አሁን ነመራራ ጉዲና አዲስ አበባ ሆኖ የሚያስደምጡት የሚያስቀራሩት ነገር ስናዳምጥ እንደ ትግሮችን አትንኩት እንጂ ይላሉ። ዛው የራሱ ወዳጅ ሆኑትና እነዚህ ሰዎች ፈቶ ለቆ እንዲህ እየተናገሩ አማራውን መትሂድና ሂድና ይዋጣል ሂድና ሙት ብሎ የሚለውን የትናል ኢሰባይውና በይ ኢሰባይ ሆኖ ወንጀለኝ ፋሽስቶች መሆናቸው ነው የሚያሳየው። መጨረሻ ፋሽስቶች ሆኑ በኢትዮጵያ ውስጥ ሊበቅል እርግጥ ከትግሮቹ የሰሩት ግፍና መከራ ቁርሾው ለትውልድ የሚተላለፍ ነው። ድርጅቱ ወይም አባላቱ ካደው ለፍርድ መቅረብ ያለበት ነው፣ ምንም አያጠያይቅም። በኢትዮጵያ ዛሬ ዝላለው እዚህ መርዝ ይሄ ሁኔታ የተፈጠረው በእነሱ ምክንያት ነው፣ ሌላ አይደለም። እና ኦነግም አብሮ ተጨምሮ ማለት ነው፣ ጋሎችም አብሮ ማለት ነው። እና ይሄንን ነገር በተፈጸመበትና ሁኔታው እንዲህ ባለበት ሁኔታ ላይ እነ መራራ ይሄን ነገር ሲናገሩ ምንም አልተደረጉም። ሌሎቹ እነ እስክንድር ታስረው እነ ልደት ሌሎች ታሰሩ ተብሎ በግፍን ሲጫወትባቸው የሀገር ህልውናን አስጠብቃለሁ ብሎ የተነሳ መሪ ጓደኛው እንዲህ ብሎ ሲናገር ዝም ማለታቸው የቱን ያህል እጅና ጓንት ሆኖ እንደሚሰሩ ያሳያል። አንተ እንዲበልልኝ፣ አንተ እንዲህ ላድርግ፣ አንተና ህዝቡን የቱን ያህል እንደሚጫወቱበት በዛች ሀገር ላይ ስታየው በእውነቱ ሰው የለበትም። እና በጣም ያሳዝናል፣ በጣም ያሳዝናል።
በነገራችን ላይ መራራ ጉዲና የኦሮሞ የፖለቲካ እንቅስቃሴ እንትን ነው የጀርባ እንትን ነው የጀርባ እንትን ነው ልክ እንደ ሰባት ሰባት እንደ ለህዋን ወሳኝ አካል እንደሆነ ሁሉ አዎ ለትግሬዎቹ ሻቢያም ለህዋን እንደሆነ ሁሉ መራራ ጉዲና የፖለቲካም ምሁር ነው። በሌላ በኩል በፖለቲካ ሂደት ውስጥ ለረጅም ጊዜ ልምድ አለው። በሌላ በኩል እጅግ በጣም የከረረ ዘረኛና ጽንፈኛ ሰው ነው። ከዚህ አንጻር መራራን እንደ ስብሐት ነጋ የሚያዩ ነው። የኦሮሞ ድርጅቶች በሙሉ እንደ ስብሐት ነጋ ነው የሚያዩት። ይሄን ማወቅ ነው። ትናንትና ምን አለ? እንዲያውም ወጥቷል በእንትን ላይ የትግራይንና የኦሮሞን ህዝብ መንካት ትልቅ ዋጋ ያስከፍላል። የአማራ ህዝብ ግን ሲጨፈጨፍ ምንም አይደል፣ የደምስ ነፍስ ነው ያማራ። አየሩ ይጫጫል እንደነለው ነፍሱን እየጠረገ ነው ሄዶ ተመልከት። ይሄው የኦሮሞንና የትግራይን ህዝብ መንካት ዋጋ ያስከፍላል። የአማራ ህዝብ ግን ትግሬዎቹ እንደሚሉት አሽሬ ነው። እውነት ነው፣ ውዳጅ ነው። ውዳጅ የመስ ሁሉ የሚያዙት በጦርነት የሚማገዱት እንስሳ ህዝብ። ስለዚህ ይሄ ሰውዬ ከጥንትም ቢሆን አማራው ነው ሲያሞግሰው ይኖራ። ኦሮሞዎች ከማሞገሳቸው ካሞገሱት በላይ አማራው ነው ሲያሞግሰው። መራራ የአንድነት ተምሳሌት ምናምን ይሉ ነበር። እኔ ለአራት ዓመት ኖ መራራ ጸረ ህዝብ ነው ስል ኖ ያለኝ ሚዲያ አለ። ኖ እንደዚህ ማትበለ በፍጹም በማስረጃ አስደግፌ ነው የነገርኳቸው። ከህወሓት መሪዎች ጋር ሸራተን ሆቴል ውስኪ እየጠጣ ነው ፖለቲካን ሲጫወትብን የኖረው። ውስኪ እየጠጣ መረጃ እየተለዋወጠ ይሄ አይቻለሁ ብለ ሶስት ጊዜ ከነ ጌታቸው አሰፋ ጋር ተቀምጦ። በሌላ በኩል የዛሬ አራት ዓመት እዚህ ቢልሾታ መጥቶ ለኦሮሞ ህዝብ የኦሮሞን ማኒፌስቶ አጥንቷው ሲያቀርብላቸው አማራ የተባለ ሆዳም ህዝብ ስለ ነጻነቱ አንዲትም ድምጽ ሳያሰማ፣ የኦሮሞ ህዝብ ግን እኔ በተወለድኩባት ጉደር አምቦ አካባቢ የሰንሰው ዓመት ጠቅላላ የኦሮሞን ምድር እያጥነቀለቀ ነው። የወደፊት ግን የኛ ነው። ድል ካደረግን በኋላ ፖለቲካው ብቻ አይደለም የኢኮኖሚ የበላይ ይሆንና አማራ የተባለውን ህዝብ ክሰል ባናደርገዋለን። አገሩም አይደለም ይሄ ሰራተኛ ቅጥረኛ ሎሌ ህዝብ ነው። በራሱም ቢሆን መሪ ሆኖ ማያውቅ ህዝብ ነው ይሄ ብሎ የተናገረ ሰው ነው። እኛው
ማለክ ነው እንትና ያው እዚህም በወዳውም እንጃ ተፈተነ እንደወጣ የአበባ ጉንጉል ባንገቱ ላይ አሜሪካ ሲያጥልቁለት እዛም የሚያደግድገው ማለው ነበር አዲባው። እዚህም አሁን ያለውበት ሲዱን ውስጥ ሶሻል ዲሞክራት ተሆናለህ ብለው አሽሙን ምነው ከዚህ ከምናምን ሶሻል ዲሞክራቶች ጋር ገናኝተው ምናምን ብለው የሶሻል ዲሞክራት ፓርቲ ተመሰረተ ብለው አዋጅሉ ነበር። እና እንዲህ አይነት ውስጣቸው በውስጡ ዘረኛ መጨረሻ ጽንፈኛ የሆነ ሰውዬ እና አሳዛኝ ነው። በጣም የሚያሳዝን ነው። በዛች ሀገር ውስጥ የሚተሰራው ቲያትር እጅግ የሰው ልጅ አይምሮ እንደው በእውነቱ አገሪቷ ሰው እንደሌለባት ነው የሚታየው። እና ለቀጣፊዎች ተመችታለች። በዚህ መሃል ግን እየጠፋ ያለው አማራው ነው። አማራው ራሱ ለማጥፋትም የተነሳ ነው የሚመስለው። በዚህ ሁኔታ ላይ አዲስ አበባ ዋና ከተማ ተቀምጠው በኢትዮጵያና ከተማችም ለጊዜው እንደዛ ያያል እንጥራ እዛ ተቀምጠው እንዲህ ያለው የሚያናፉት እነመራራን ሌላው ያማራው ህዝብ ደግሞ ሄድና በልበዱላን በምንም ብለ እንደምንም ብለ ጥርስህን ይሆንም ሄድና ህዋትን ተቋቁመ ህግ አስከብር የሚለው ነገር በእውነቱ አሁንም ደግሞ ፋሽስታዊ እንትን ነው። ይሄንን የሚደግፉ ፋሽስቶች ናቸው። በእውነቱ እንዲህ አይነት ነገር ይፈጸማል በኢትዮጵያ ውስጥ ሰላም ይመጣል ብሎ የሚያስብ ሰው ካለ ሞኝ ነው ማለት ነው፣ ወይንም ለሆዱ ያደረ ነው ማለት ነው። ሌላ እስቲ መቼም ውይይታችን አት ነው ያለን እንትኖች የሀገራችን ሁኔታ አንዱን ሲያነሳ አንዱን ነው እንትን የሚተካው። አንዱ ደግሞ ትልቁ እንደው መቼም ይሄንን እንትኑን ዜናውን እንቀለበዋለን በምንም መልኩ ይሁን በምን ብዙ የተለያዩ ዜና ይቀርባሉ። አንዳንዶቹም እንዳልከው ተገዝተው በእናብይ የሚያሽከረክሩት አሉ። አንዳንዶቹ ከቤተ መንግስት የሚላክላቸውን በዚህ በአደባባይ በውጭም ሀገር እንደዚሁ የሚያነበንባሉ። የጦርነት ሁኔታ ግን ማወቅ በጣም አስቸጋሪ ነው የሆነው። ወደ ፍጻሜ ውሸትና እውነቱን መለየት አልቻለም። ለወሳኝ ፊልሚያ እንደተዘጋጁ ሁለቱም ይፎካከራሉ ይመስለኛል። የዛኛውን እንኳን ድርድር እንፈልጋለን የሚል ነገር አሰምቷል ነው የሚባለው የህወሓት የጽንፈኛው። ይሄኛው አዲስ አበባ ያለው ጽንፈኛ አልደራደርም ብሏል። ግን ምንድነው ጥቃት ደረሰ እንደውም አንዳንዱ አክሱም እንዲያደርጉ ያን ከተማ ያዙ ያን ከተማ ያዙ ይባላል። እና من مرجعلن باونو گزی دوی حزب الکیت بزون دایسفافانا انسه مادگم یه تنساون نگر باچل تقویتو እንደገና ደንፈሶና ልዩ ልዩ እንትኖች አገይቷ እንደማንኛውም እንደነሶሪያ እንደሌሎችም ዳቶንና እንደው ያዘገመ ለውጥ እንዲመጣ ምኞት አለንካል ይሄንን አሁን የተፈጸመው ድል ባቋራጭ ምን እንደነሱ አቀራረ ማለት ነው ባቋራጭ ጦርነቱ አጭር ጊዜ ብቻ የሚጠናቀቅ ይመስላልና ይሄንን ያለም አቀፉም ዜናም ዝክቶታል እንደው ማንንም ወደዛ አካባቢ ሁሉም ይዘግብ አልሰማውም እና የትኛው ነው ወነታ አንተ ባለ መረጃዎች ምንድነው የት ነው አሁን ያለው የግንባሩ በአማራው ይሄንም ያልቀበት ቦታና ትግሮቹ ደግሞ የተሰናዱ ጥቃት ያደረሱ ምን ሆነ የተከላከሉ ያሉበት የት ቦታ ነው ያለው
ሽሬ ወልቃይት የሚባል አባባል በመሰረቱ ማጣኛ ወልቃይት አካባቢ ለከለው ሊወላችን ሚሊሻው የተባለ ነገርለት እነሱ ይደው ዛካሪ ሰፋዋል በርግጥ ነው የተወሰነ መለስተኛ ግጭት ገጥሞታል ብዙ የተወሳሰበ ጦርነት አልገጠመውም ብዛት ስላለው እዛ ሰፋዋል ሌሎች መሰረታዊ የሆኑ ወታደራዊ ምሽጎች ወይም ወታደራዊ ይዞታዎች ተይዘዋል ምናምን የሚለው ሁሉ ዝባዝንኬ ነው አንደኛ እነማን ናቸው ይህንን መረጃ የሚያስተላልፉት ነው መረጃውን ይህንን ከመከላከያ ወክሎ የሚያስተላልፉት ሁለቱም ልቆኛ ኦሮሞ አስተላልቆች ናቸው አንደኛው አጥንቁት ደበሌ ወይም ባጫ ደበሌ አጥንቁት ደበሌ ወታደር የነበረ ነው ስሙ ዋና ስሙ የነበረ ኦሮሞ ሆኖ ተማርኮ የኦህዴድ አባል መስርቶ ቪዲዮ ሲመጣ ነው እንግዲህ ስሙን የቀየረ ለምን የአማራ ስም ምን ያደርግልኛል ብሎ ማለት ነው ምን ያደንሰሳለት እና እነዚህ ሁለት ምርኮኞች የስነ ልቦና ችግር ያለባቸው ምርኮኝ ዘመናቸውም ችግር የገጠማቸው ከዚያም በኋላ ደግሞ የሞራል ለለናቸው ወደቀ ሰዎች ናቸው እነዚህ በሚሰጡት አታራሉ ባልታ ተመስርቶ ከሚወራ ባሻገር እውነተኛውን ነገር ማወቅ የሚቻል አይደለም ምክንያቱም ወታደራዊ ቀጠና ጋዜጠኞች ሌላ ህብረተሰብ ደርሶበት ዝርዝር ጥናት ሊያደርጉበት የሚችል አይደለም የተገለለ ቦታ ነው ሌላው ህብረተሰብ ሊደርስበት የሚፈራና የማይፈልግ ትልቁ ነገር ምንድነው ጸረ ትግሬ የሆነው አቋም ኢትዮጵያዊ አቋም ጸረ ትግሬ የሆነው የብልጽግና የኦሮሞ ስብስቦች አቋም ግን ጌቶቻቸው መሆናቸውን ወገኖቻቸው መሆናቸውን የሚያምኑ አማራን ሲጨፈጭፉ የጨፈጨፋቸውን ትግሬ እንኳን አንዱንም ትግሬ ያልነኩ ናቸው ግን በስልጣንና ለጥቅም ሲባል የተደረገው ቅራኔ ውስጥ የውሸት ዜና የውሸት መረጃ እያስተላለፉ ለደጋፊዎቻቸው የሚበትኑ ናቸው። በውጭ ያሉት ትናንትና አማራ መቼም ያልታደለ ነው በራሱ ገንዘብ ራሱ ሲጨፈጨፍ የሚኖር ራሱ ባቀረቡ መረጃ ራሱ የሚጠፋ ራሱ በዘመተበት ዘመቻ ደሙን የሚያፈስ ህዝብ ነው። በሌሎች ነው የሚዘምተው ገንዘቡንም የሚያወጣው እና ትናንት ግንቦት ሰባት አርበኞች የሚባል ገንዘቡንና ደሙን የአማራነ ሲዘርፉ የኖሩ ሰዎች የዚህ ግብረ ኃይል በአሜሪካ በአውሮፓና በካናዳ ይህ ኃይል ተበትኖ አሁን የውሸት ሪፖርት በማቅረብ ትልቁን ሚና የሚጫወት ይሄ ነው። በሌላ በኩል የአማራ ሰዎች እውነተኛ መረጃዎች በሚያቀርቡበት ጊዜ በፌስቡክ እየተከታተሉ የሀከር ግብረ ኃይል አላቸው የፌስቡክን ዩቱብን ሌሎች ሚዲያዎችን ሪፖርት እያደረጉ በውሸት ባልተጻፈ ባልተነገረ የማህበራዊ ሚዲያ ህግ ባልጣሰው ሁኔታ የጻፈን ሰው ሁሉ እያዘጉበት የሚገኙ እንደናቻ የሚለታምሩ እና ሌሎች በርካታ የአማራ ሰዎች የአማራን ሰው ፌስቡክ እና ዩቱብ እየተከታተሉ በማስጠፋታቸው ምክንያት እውነተኛ መረጃ ሊወጣ አለመቻሉ አንደኛው ነገር ነው። የኦሮሞዎቹ ፍላጎት ጎልቶ እንዲወጣ እውነት እንዲመስል የተደጋገመ እና የተመሳሰለ እንዲሆን አድርገውታል። በዚህ ምክንያት እውነተኛውን መረጃ ያላገኘንም እውነተኛ መረጃ የሚያቀርቡ ሰዎች አክሰሱን ስላጡ ወይም ደግሞ ቅርበቱን በትክክል መረጃውን አግኝተው ለማስተላለፍ የሚያስችላቸው የማህበራዊ ሚዲያ እንትናቸው ስለተዘጋባቸው ማለት ነው። ስለዚህ በጸረ ትግሬ አቋም ወይም ደግሞ በዚህ አስተሳሰብ የታወረው ሌላው ህብረተሰብ ደግሞ በለው 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 አጋሜን በለው ነው እንጂ እርግጥ ከጦርነቱ በኋላ እኛ ምን እንደተቀማለን የሚልም ስሌት የለም እና የተሟላ መረጃ የለም ነው። አንደኛው መንግስት የሚፈብረከቸው ፋብሪካ እንትኖች አሉ። የመረጃ የውሸት ዲስኢንፎርሜሽን የተዛባና ህብረተሰብን የሚያደናግር መረጃ በመልቀቅ አንደኛው መንግስት ተጠያቂ ነው። በሁለተኛ ደረጃ ደግሞ ትግሬን የሚጠላው ማህበረሰብ፣ በሶስተኛ ደረጃ ደግሞ የደቡብ ክልል ነጻ አውጪ ግንባር የሆነው ግንቦት ሰባት ሌሎች የፖለቲካ ድርጅቶች፣ እነዚህ በሙሉ የሚሰሩት ሚና ቀላል አይደለም። በሌላ በኩል ኦፖርቹኒስት የሆነው አማራ ወዳም የሆነው አማራ የተገኘውን አጋጣሚ ተጠቅሞ ከአብይ ጉልበት ስር መንበርከክን የሚፈልገው አማራ፣ በኢትዮጵያ ውስጥ መኖሪያ ቤትና የተለያዩ ተቋማት ያለው አማራ ይሄ መጨካከን አይፈልግም። ስለዚህ ያንን እያራገበ ፌስቡክ ሲፈተሽ አብይንና የኦሮሞ መንግስት ደጋፊ ሆኖ መገኘትን ስለሚፈልግ እሱም አብሮ ተጨምሮ ተረ ትግሬ አቋሙን እያዳበረ የሚነፋው ተራሉ ባልታ ነው። ከዚህ በዘለለ እውነተኛ መረጃ የለም ለማለት ነው። በሌላ በኩል ጦርነቱ መጨረሻ ላይ ጦርነቱ በርቅም ይሁን ባለመሸነፍ ይቋጫል እንጂ ጦርነቱን አንዱ በማሸነፍ በአጭር ጊዜ የሚቋጭ ጦርነት አይደለም። ምክንያቱ ምንድን ነው? ትግሬዎች በራሳቸው ጊዜ ላለፉት 30 ዓመታት ተዘጋጅተዋል። በኢኮኖሚ ተዘጋጅተዋል፣ በምሽግ በወታደራዊ ትጥቅ ተዘጋጅተዋል፣ በዚህ አምሮ ተዘጋጅተዋል። ፖለቲካል ክሬዲቢሊቲ የፖለቲካን አሁን እንደገና እየፈጠሩ አዲስ ተሻሪ ፖለቲካ ለመንደፍ እነዚህ የህወሓት መሪዎች በማጨታቸው ምክንያት ብቁማቸው የሞቱ በመሆናቸው ምክንያት አዲስ ትውልድ ደግሞ በመአጠቅተው ለመዋል ይልቅ ለተለተማሩት ጉዳዮች ናቸው። አዲስ እነሱን ተክቶ ሌላ የሚያታልል አጭበርባሪ ቡድን መሰራች አሉ። ገንዘብ ላይ ታውሩ አላችሁ ትውልድ፣ እነሱ ደግሞ ሙቶ አድርገው ቆማቸው አርጅተዋል። ስለዚህ በዚህ ምክንያት እንትን አለ እንጂ 1.25 ሚሊዮን የሚሆን ልዩ ኃይል አላቸው፣ በከተም ሚሊሻ አላቸው። በሌላ በኩል ደግሞ ያለው ወታደራዊ መሬታቸውን ተጠቅመው የሚያሳድሯቸው ተጽዕኖዎች ቀላል አይደሉም። በሌላ የሁለቱም የብልጽግናም ሆነ የደብረጽዮን ህወሓት በጦርነት ውስጥ ቢቆዩ የሚከፍሏቸው መስዋዕትነቶች ቀላል አይደሉም። ምክንያቱም ከስድስት ወር በላይ ሁለቱም በጦርነት የሚያስቆያቸው ወይም የሚያዋጋቸው ኢኮኖሚያዊ እና ወታደራዊ መሰረት የላቸው፣ የህዝብ ተቀባይነትም የላቸው። ከስድስት ወር በላይ ቢቆዩ የብልጽግና ፓርቲ ወይም የኦሮሞ መንግስት ከስር መሰረቱ ይወገዳል። ኢኮኖሚው አሁን ካለበት የበለጠ ይራሽቃል። ወታደራዊ ዝርክርክነትና ፍርሃት አልበኝነት ይነግሳል። የህብረተሰቡ ለአመት መነሳሳትና በተዳከሙ መንግስት ላይ አፈወግዶ ነጻነትን የማወጅ ፍላጎት ይነግሳል። ዓለም አቀፍ ተቀባይነት ዲፕሎማሲያዊ ጫና ይበረታል። ልዩነቶች በውስጥ በራሱ በኦሮሞ መንግስት ውስጥ ልዩነቶች ይነግሳሉ። ልዩነቶቹ በምስራቅና ምዕራብ ኦሮሚያ አስተሳሰቦች ወይም በእስላምና በክርስቲያን ኦሮሞዎች አስተሳሰብ ወይም በተለያየ የፖለቲካ አስተሳሰቦች ምክንያት በውስጣቸውም ሌላ ቅራኔ ይፈጠራል። በህወሓት ውስጥም እንዲሁ ነው የሚፈጠረው። ህወሓት ውስጥም ዘርፎ የከበረውና ሳይዘርፍ የቀረው ተስፋ የቆረጠው የሚፈጥሩት የጥቅም ግጭት ይፈጠራል። በሌላ በኩል ከሌላው ህብረተሰብ መነጠላቸውን ባይተዋርነታቸውን በመቃወም የሚነሱ ኃይሎች ይፈጠራሉ። እና እነዚህ ሁሉ የተለያዩ ስጋቶች ከጀርባቸው ስላሉ የኢኮኖሚ ጥረትን በከፍተኛ ደረጃ ስለሚጎዳቸው ተከታታይ የሆኑ ተተኳሽ ጥይቶችን መድፎች፣ ቢኤሞች ወይም የነፍስ ወከፍ ክላሽንኮቭ ጠመንጃዎች በተከታታይ እየተኮስክ ለስድስት ወር የምታካሄደው ወታደራዊ እንቅስቃሴ ከፍተኛ ኢኮኖሚ የሚበላ የሰው ኃይል የሚበላ ጊዜ የሚበላ ህዝባዊ ተቀባይነትን የሚያሳጣ በመሆኑ ከስድስት ወር በላይ የሚያስቀጥላቸው ስላልሆነ ሳይሸናነፉ በሽምግልና ምክንያት ወይም በተለየ ዘዴ በየራሳቸው ጎራ ተመልሰው የሚቀመጡበት አጋጣሚዎች ይፈጠራሉ እንጂ በቀላሉ የትግራይ ውስጥ ያለው እንትን በአንድ ጊዜ እንትን ይላል። አሁን የህወሓት መሪዎች እየሸሹ በአፋር በሱዳን በኩል እየወጡ ነው ምናምን ምናምን ይላል። እነሱ ኦሮሞዎች እኮ አይደሉም፣ ዝም ብሎ ሲሮጡ የሚኖሩ አይደሉም። በመሰረቱ እንነጋገር ከተባለ የተወሰነም ቢሆን መዋጋት ይችላሉ። ምክንያቱም ባህላቸው ይሄ ነው። ትምህርት አይደለም ባህላቸው፣ ስልጣኔ አይደለም ባህላቸው፣ ጨዋነት አስተዋይነት አይደለም ባህላቸው። አጋሚዎች ባህላቸው ውጊያ ከሆነ አይደለም ባይታችሁ ነው ያቆታል ማለት ስለዚህ ከዚህ አንሳሉ ልናየው የሚገባ በሁለቱ ወረገድ አስቸጋሪ ሁኔታዎች አሉ ግን በዝርዝር ያለው ወታደራዊ አስተሳሰብ ይሄ ነው ኢኮኖሚ ይጎዳል ኢኮኖሚያቸው ደግሞ መሰረቱ ከስድስት ወር በላይ የሚያዋጋ እርሾም የላቸውም ለዚህ ነው አሁን እንጀራ እየተዋጣ እንጀራ እየተጋገረ እንግዲህ ኮንቬንሽናል ይሄ ዓለም አቀፉ ጋር የሚደረግበት የጠረፉ ጋር የሚደረግ ነው ይሄ መሰለ ክፍለ ሀገር የሚደረገው ውጊያ እና አሳፋሪ ነው በዚህ መልኩ ነው ልናየው የሚገባ ማለት ነው
አውስቲን እንግዲህ ሰዓታችንም እየተቀረበ ነው እንደው አንዳንድ ነገሮችን መልሰ መላልሰን መቼም በዚህ ማማራው ጉዳይ ላይ ምናነሳቸው ነገሮች ተበራከቱ ናቸው ምክንያቱም ጠፊና ኢላማ የተደረገው ይሄው ወገን ስለሆነ አሁን ይሄም ጦርነት እየተካሄደ ለአብይ በመላሱ ፋኖን አመሰገንኩ ጀግኖች ያለ ግማሹን አስሮ እስር ቤት ነው ያለው ባለፈው አመት እንዳሰራቸው አሁን ምየዱ እንዲያልቁለት ያሳመረን ነገርና ሌላው ነገር በሌሎች በዚህ በመተከል ሌላ ማከባቢ አማራው እየተገደለ ነው እየታፈኑ ነው እየተጠለፉ ነው ማለት ግፍ እየደረሰ ነው በትናንትናው ለስ መሰለኝ ኦነግና ሸኔ አብረው አሉበት ከህዋት ጋር የሚል ነገሮችንም በወሬ ደረጃ በመግለጫ ደረጃ ተናግሯል እንግዲህ ያገዛዙ ልሳን ይሁን ያው እዚህ ሚዲያ እንትን ነው እና ይሄ አሁን ይሄንም እየተከፈለ ዋጋ እየተከፈለ አማራው መገደሉ በሌላው አካባቢ አገዛዙ ተዋላለም ወይንም እንደውም ወታደሮቹን ከዛ ፈንቅሎ አጥቶ ወዴት እንዳስቀመጣቸው እንዳልከው ወደ አዲስ አበባ ለመክበብና ለማያዝ እንዳስችለው ስትራቴጂ ቦታዎችን ለማያዝ ያደረገው ጥረት ሊሆን ይችላል እዛ በየአካባቢው ያለው አማራ እየተገደለ ነው በማንነቱ እየተገደለ ነው ይሄንን ያያ አማራው አሁንም ጩኸቱና ፎከራው ህዋትን አጠፋለሁ ነው የሚለው እና ይሄ ሁለቱ ነገሮች ሊያዙ እንደማይችሉ ለመረዳት አልቻለም እና ሌላው ነገር ስልጣንን በሚመለከት አሁን ሰሞኑን ሹምሽር አድርጓል አብይ በሶማሌ ሄዶ በዘፈ ጊዜ አብዲን ነው እጁን ጠምዞ እስር ቤት አስገብቶታል በዛ 1 ሚሊዮን ሶማሌ ማነው ኦሮሞች ተፈናቅለዋል በሚል አዲስ አበባ እንዲወሩ ተደረጓል 3100 የተፈናቀለ አይታወቅም ግን እነሱ ለፕሮፓጋንዳቸው ስለ 1 ሚሊዮን ብለው ነው ያቀረቡት እና እንትና ይሄን ተጠቅሙበታል በደም ግን የታወቀ ነገር የለም በመርጠር አውቶቡስ ነው ያመጣቸው የደቡብን ህዝብ እንደዚሁ ገርሎ ማሳስሩም እናባዱላን ሹም አስቀምጦባቸዋል በአማራው በትረጋጋሚ መሮቹን እየለዋወጠ ነው እንደሸሚዙ ይሄን ሁሉ ሲያደርግ ግን ትግሮቹ ጋር ሄዶ እንዲህ አይነት ነገር ለማድረግ አልቻለም ነበር አብይ ይሄን ነገር እናንተ መለወጥ አለባችሁ አላለም ኦፒዲዮንም እንደዚህ ያተራመሰው ነው እንትን ያለ ነው እና ይሄ ነገር በአማራው አማራ የማጣቱ ጉዳይ መሬ ማጣቱ መሬ ሐሳቦችን የሚነግረው በማጣቱ ምክንያት የሚደረገውን የፖለቲካ ሸፍት በፍጹም ሊከታተው አልቻለም በትትናችን በጽጽታችን እንዲወጣ የተደረገው የውሸቱ ፕሮፓጋንዳ ይሄ ሆዳሙ አጭርባሪው የባንዳው አማራ ከሚገባው በላይ መድረክ ይዟል እና አምሁሩም በጥፍሩ ውስጥ የተደበቀ ያህል ነው አሁን ትግሮቹን ጋር ሄዶ ለምሳሌ ትግሮቹ ምንድን ነው ያላቸው ወርቆች ናቸው ነው ያላቸው ዛን ጊዜና ያንዳንዱ ትግሬ ሲወለድ በመላሱ የወርቅ ሽልቀንትን በመላሱ እንትን ታስወለት ይወጣ ይመስል ወርቆች ናቸው ነው ያላቸውና እስከዚህ ደረጃ ድረስ ወራዳ ሆነ ንግግር ሲያደርግ የነበረ ሰውዬ ነው ወራዳ እና ያን ነገር አጥፎ አሁን ጦርነት ሲገጥም የሻቢያ መልእክት አለበት የሚለው ነገር እየተደመተ ነው ሻቢያ እነ በአማራ ውስጥ ያሉ አክቲቪስቶች ባካችሁ ይሄ ድርጅት ተሮሪስት ነው በሽብርተኝነት ይፈረጅ ሲባል አርፈሽ ተቀመጥ ሲባል ነበር ወልቃይትና ራያ ሌሎችም የተወሰዱ አርፈ ተቀመጥ ሲል ነበር የነበረው አሁን ለራሱ ጥቅም ሲል አማራውንም ለማስገደል በነዘረዘርካችሁ ምክንያት ንዘረና የሻቢያ ሚና ካሁን ማንተ ማቅረበዋል የትግሮቹን ቦታ ለመውሰድ የታቀደ ነው ትግሮቹን ቂም በቀላቸውና ሻቢያን ለ20 አመት አሰቃይተውታል መቼም የሚገባው ድርጅት ነው ከኢትዮጵያ አንጻር መከራው መክፈል ነበረበት በኢትዮጵያ ላይ ግፍ የሰራ ድርጅት ነው አሁን ግን መተው ሻቢያ ለአብይ ቀርቧል ከኢትዮጵያ ህዝብ የበለጠ ሻቢያ አማካሪ ነው እንደውም ኢትዮጵያ ውስጥ ትልቅ ተቀላይ ምክትል ተቀላይ ሚኒስትር ነው የሚባል ደረጃ ላይ ደረሰውና ይሄ ጋብቻ ሻቢያና ተከታው መዘዝማያት እንችላለን አሁን የጦርነቱ ሚለቅም አይለቅም ብዙ ኤርትራዎች ወደ ኢትዮጵያም እየገቡ ነው ተብሏል ንብረት ያዙ ነው ትግሮቹ ድሮ በባንክ ደብተራቸው ዝም ብሎ ይገባላቸው ነበር 10 ሚሊዮን 20 ሚሊዮን ማን በቀብታም ማንኛ እነሱ ካርድ ይሆኑ ንብረት ማትረፍ እንትና ብሎ ነበር መለስ አንድ ጊዜ ሰምቶ ሊሆን ይችላል ለሌብነት ስራ ነው ስትያዝ ግን ወንጀል ነው ብሎ ነበር ይሄን መፈክር ይዘው ነው ትግሮቹ ኢትዮጵያ ውስጥ ንብረት በቅሚያሩና የሻቢያን እንደው በሚና በምንትን በመናገናዝብ አብይ ከሻቢያን ጋር ተጨፍልቆ አብሮ በሽርክና ቢኖር ኢትዮጵያ ውስጥ መሰረት አለው ማለት ይችላል
አዎ እንግዲህ ለእና ሻ እና ተጀመረ ከዛ አብረን ዲኮሚቲ አባላት ነበርኩ የማካቸው ምስጥሮች አሉ። በመቶ ሺዎችን ብር ኤርትራውያን እንዲባረሩ ተደርገዋል። አንደኛው በወሎ በኩል፣ በአፋር በኩል፣ በሁመራ በኩል በኢንትግሬት ተቋሞቻቸው ከየም ደግሞ ቤት መስሪያ ቤቶች እና ከልዩ ቸው ከሽቶቹም እንዲ አይደለም ኤርትራ
አቶ አያሌው ቴሌፎኑን እንደገና ልደውልልህ መሰለኝ ይሄን ጥያቄውን ሰምተህ ከሆነ እንደገና ጀምረህ መልሰው ቴሌፎኑ የተበላሸ ነው እንደገና ልደውልልህ እናቆምና እንደገና እንመለስ ጥያቄውን ሰምተዋል እና እንደገና እንመለሳለን አድማጮቻችን እንግዳችን አሁን በቴሌፎን መስመር እንደገና አግኝተነዋል እስቲ ከመጨረሻ ጊዜ ከነሳው ጥያቄ አንፃር መሰጠን መልስ ካለ መስመሩ ያንተ ነው አቶ ያለው ቀጥል
በጣም ጥሩ እሺ እና ኤርትራ በዛ መልኩ የተባረረች ኤርትራ በመቶ ሺዎች የተባረረበት ሁኔታ ነበር በዛን ጊዜ ከፊሎቹ ከፍተኛ ጉቦ እየከፈሉ የቀሩበት ከፍተኛ ጉቦም ከፍለው ደግሞ የወጡበት አጋጣሚ ነበር ኢትዮጵያ ውስጥ በነበሩ ጊዜ ዘራፊዎች ጨፍጫፊዎች እያፈኑ ወደ ኤርትራ የሚልኩ ለህዋት የሚያስረክቡ ነበሩ ኤርትራውያን በዚያን ጊዜ እናም በመሄዳቸው ትልቅ እፎይታ አግኝተናል ሁለቱ ጠላቶቻችን በተጣሉበት ጊዜ አንደኛው ጠላት ብቻ ገንግኖ ወጣ ሁለተኛው ጠላት ቀስሞልናል እና እንደውም አንድ እንደምሳሌ የምሰጠው ያን ጊዜ አንድ ማነው የሚባል ኤርትራዊ ሀየሎ ማርያን የገደለው ኤርትራዊ ነጋዴ ከበርቴ ነበር በህገወጥ መንገድ የከበረ ነው በኢትዮጵያ ውስጥ እንግዲህ በሀገሩ እኮ አንሶላ ለብሶ በተቀሎ የተመጣ ሻቢያ ነው እና ይሄ ሰውዬ እስከ 70 የሚሆኑ ስካሪያ መኪናዎች ሁሉ ነበር የጭነት መኪናዎች። ይሄ ሰውዬ ሲገለው ተጋፍዛት ነው ያ በሽቁት ተጋፍዘት ውስጥ በተካረና በዚህ ተጋፍዘው የተደረገ ነው ሜዳም አይደለም። እና ላደጋሚ ፈለኩት ምንድነው ፍርድ ቤት ቀርቦ ይሄ ሀየሎ ምን የገደለው ሰው ታውላ ሀየሎ ምን የተገደለው በነመለስ ነው በነምናምን ነው ይያሉ ሀየሎ ምን የሚያሞግሱልን አማራዎች አሉ። አማራ እየጨፈጨፈ የመጣ ሰው ስለሞተ ብቻ ያሞግሱልን አለና ጸረ አማራ ከነበሩት ውስጥ እንደውም አንዱ ነው አማራ እየጨፈጨፈ የመጣ ምርኮኛ ወታደሮችን አማራ ያወጡ እየለየና ምን አለ መሰለ ፍርድ ቤት ቀርቦ ነው ዳኛው ነው ይነከረኝ ራሱ የሱን ችሎት ያየው ነበረው ዳኛ ሲነግረኝ አይ እንግዲህ ሰው ገላል የሞት ፍርድ እየተፈረደብህ ነው ማንተ የምትለው አስተያየት ካግን ካለ ህይወቱ ካጋጠመህና ሊፈጠሩ ከሚችል ሁኔታዎች ጋር ሲለው አይ እኔ ከመጀመሪያ ጀምሮ ህግ ቢከበርባት ይቻ ሀገር ህግ ተከብሮባት እያንዳንዱ ስህተታችን ታይቶ በወቅቱ ብንቆነጠጥ ኖሮ የሁሉ ስህተት አይፈጠርም ነበረ። ብሔራዊ ቲያትር አካባቢ አንድ ዳንስ ቤት ወይም የምሽት ቤት ነበረ እዛው ስታመሽ ከተጨመቁ ላይ ያለ ሽንት ቤት ውስጥ እንደተቀመጥኩኝ አማርኛ የሚናገር ሰው ሽንት ቤቱን አንኳኳና ሰው አለ ልግባ ምናምን ሲል አማርኛው አጸላኝ እንደገና ደግሞ እንደሽረብሽኛል ብዬ ወደ በሩ ጥይተቆስኩኝ። ስተኩስ አንድ የሚያንቋርር ሰው ሰማሁኝ ግን እኔ ያልተጨነኩም ምክንያቱም ህግ እንደሌለው ካለው ጊዜ ሀገር ህግ ማለት ኤርትራውያንና ትግሬዎች መሆናችንን ነው የማምነው። ስለዚህ ተጸዳድቼ ተረጋግቼ ጨርሼ ስወጣ ደም ብቻ ፈሷል እዛ ግን ወደቀ ሰው አላገኘሁም። በዚህ ላይ የተከሰስኩት ነገር የለም እናም ተመሳሳይ ነገር ከመፈጠር ባለፈ ሌላ ተጠያቂነት አይመጣብኝም በሚል በድፍረት ተነሳስቼ በመቀጣ አንገል ይዋሉ አለ። አይዮ በርካታ ኤርትራውያን እንዲያርገው ነው ፍረጅ ጨፈጨፉን እንዲያርገው የጨፈጨፉን ፋሽስቶች ናቸው በሀገራቸው እንድንኖር አይፈቅዱ አይፈልጉም እነሱ ሀገራችን ግን ዘርፎ ሊበሉ ይፈልጋሉ ሰማኞች ናቸው። ስለዚህ ያ በዲፖርቴሽን ምክንያት ያጡትን የኢኮኖሚ መሰረት ማህበራዊና ኢኮኖሚያዊ መሰረት አሁን ለማስተካከል ትግሬዎችን አስወጥተው ኤርትራውያን በመትካቸው ደግሞ የኢኮኖሚውን መሰረትና መንግስታዊ መዋቅሩን በሙሉ ለማያዝ ስለተፈለገ የሚደረግ ድራማ ነው ያ የኢሳያስ ድራማ ናት እንጂ ይችናል። ስለዚህ በርካታ ኤርትራውያን በአሁኑ ጊዜ ገብተዋል። አሁን ጊዜ እርቅ ከተጀመረበት ጊዜ ጀምሮ ሰዎች እንደነገሩኝ እርቅ ከተጀመረበት ጊዜ ጀምሮ በአውሮፕላን ብቻ ወደ ኤርትራ እኮ ማንም ኢትዮጵያ አይሄድም በአውሮፕላን ብቻ በመመላለስ ወደ 45,000 የሚሆኑ ኤርትራውያን መጥተዋል። አሁን እንግዲህ በአሳ ነባሪ አይበሉም በሀገራቸው በረሃብ አያልቁም ይመጣሉ ይዘርፉናል። አሁን ደና ሞባይል ያዘ እንኳን የሚነጥቁ እነሱ ናቸው በየቤቱ እየገቡ የሚዘርፉ እነሱ ናቸው። የተለያየ ክሪሚናል ግሩፕ ወይም ደግሞ ወንጀለኛ ቡድን እያቋቋሙ ከፍተኛ ወንጀል እየፈጸሙ ያሉ እነሱ ናቸው ወደ ሀገራችን ከገቡ በኋላ። ወደፊትም ቢሆን ለአማራ ህዝብ በተለይም በአጠቃላይ ደግሞ ለኢትዮጵያ ህዝብ ትልቅ ነቀርሰዎች ናቸው። እነዚህ ሰዎች ከትግሬ የሚለዩ አይደሉም ዘረፋን ያስተማሩም እነሱ ናቸው ከሌላው የተለይ ዘረኝነትንም ያስተማሩ። ስለዚህ የኤርትራ ጉዳይ በዚህ ነው የምናየው ኢኮኖሚው ተጠቃሚነት የፖለቲካን የበላይነት ከማረጋገጥ አንፃር በምስራቅ አፍሪካ ደግሞ ከኦህዴድ መንግስት ጋር ሆኖ በምስራቅ አፍሪካ በዲፕሎማሲ በኢኮኖሚና በፖለቲካ ተቀባይነት ያላቸው የበላይነት ያላቸው የፈለጉትን ማድረግ የሚያስችል አቅም የሚፈጥሩ የጋራ ውህድ ቡድን ከመፍጠር አንፃር ታስቦበት እየተሰራ ያለ ነው ነው በእነሱ ዙሪያ ይሄ ነው። በሌላ በኩል ኦነግን በተመለከተ ቀደም እንደተጠቀሰው ኦነግና አብይ ቀረናሉ በፍጹም 28 ባንኮች ሲዘረፉ ኖረዋል ድሮ ከትናንት ወዲያ አንድ ባንክ ተዘርፏል 29ኛ ባንክ። በእነዚህ 29 ባንኮች ውስጥ 31 ቢሊዮን የኢትዮጵያ ብር ሲዘረፍ አብይ ነበር የት ነበር አብይና ይሄ ቅጥረኛ መከላከያው በሰላም ሰልፍ ለወጣ አማራ ሲጨፈጭፍ ባንክ ለዘረፈ ኦነግ ግን የማይቀጣ ነው። ቅጥረኛው የኦህዴድ ቅጥረኛ ሰራዊት የህወሓት ቅጥረኛ መከላከያ የተባለው ሰራዊት የትግራይን እርሻ ሲያግዝ ወይም አዝመራ ሲሰበስብ እና የነሱን አትክልት ሲኮተኩት የአማራን ህዝብ ግን በጥይት ነው ያቸለው። ስለዚህ ኦነግና የአብይ ኦህዴድ ይቃረናሉ ማለት ስህተት ነው። አንደኛ የፈጠራቸው ኦህዴድንም የፈጠረው ሻዕቢያ ሁለተኛ የሁለቱን ፍላጎትና ስትራቴጂ ለኦሮሞ የበላይነት የፖለቲካና የኢኮኖሚ ጥቅም መረጋገጥ ስትራቴጂ የሚሰሩ ኃይሎች ናቸው። ምን ያቀርናቸዋል? ምን ቅራኔ ያለ በሁለታችሁ ማለት? በሌላ በኩል የኦነግ መሪዎች አንደኛው የጠቅላይ ሚኒስትሩ አማካሪ አንዱ ሌንጮ፣ አንደኛው ሌንጮ ደግሞ የውጭ ጉዳይ ረዳት ሚኒስትር አይደለም እንዴ? ዳውድ ኢብሳ አዲስ አበባ ሆቴል ባለው ቤት ተከራይቶለት በጀቱን የቻለው አብይ አህመድ አይደለም እንዴ? የኦነግ ጽህፈት ቤት አዲስ አበባ አይደለም እንዴ? እና ውሸት ነው፣ ውሸት ነው። የኦሮሞ 15 ድርጅቶች የኦሮሞ ህዝብ በጠቅላላ ጸረ አማራዎች ናቸው፣ አንድ ናቸው። የአስተሳሰብ ልዩነት የላቸውም፣ የስትራቴጂም ልዩነት የላቸውም፣ አንድ አይነት ናቸው። ይልቁንስ አንድም ወይ
በጣም ጥሩ። በዚህ ባነሳው በኤርትራን ወታደሮች ወይም የሴኩሪቲ ሰዎች አዲስ አበባ ውስጥ ገብተዋል፣ በኢትዮጵያ ውስጥ እየተንቀሳቀሱ ነው የሚለው በሰፊ ተገልጿል። ግን የነገር ለኛ እንደውም ስለምንዘነጋ ስለምንረሳው ነገሩን ላውላውን ብቻ ስለምንዳስሰው ነው እንጂ ወያኔም ስልጣን ከመጣቱ በፊት በሻቢያና ወያኔ የሚሊታሪ ፓክት ነበራቸው። አዲስ አበባም ወያኔና እንትና ሻቢያ ሲቆጣጠሩ 25000 ወታደሮች አዲስ አበባ ለማስፈር ስምነን ነበረው ወያኔ መለስና ኢሳያስ ይመስለኛል። ደሞ ምስሙ ግልጽ ነው። የዛን ጊዜ ያው ኔኮ በ24 ሰዓት አዲስ አበባ ማያዝ ይችላል ብሎ ሲናገር ኢሳያስ ተደናግጠው ነው እንትን ያው ወያኔ ተደናግጦ ያ ማስወጣቱም የማባረሩም ነገር የተጀመረው። ግን ያ ስምምነት ፊርማ በባድመም ጦርነት ጊዜ አልተቀደደም፣ እስካሁንም ጊዜ አልተቀደደም። ምን አሁን ኢሳያስ በዛው ስፊርማ መሰረት ከአብይ ጋር ውል ሊኖረው ይችላል። ምንም ኢትዮጵያ ጋር ነው የተስማማው እና አብይ ያ ነገር ሊስማማቸው ይችላሉና አግይቷ በሻቢያ ታጥራ ተይዛለች፣ የሻቢያ ሰላይና የሴኩሪቲ ሰዎች ወሮታል የሚለው ነገር እውነትነት አለው። ምክንያቱም አብይ የሚያምናቸው ኦነግንና ሻቢያን ነው የሚያምነው፣ ኦፒዲዮ ነው የሚያምነው፣ ሌላ ኃይል አያምንም። እና ይሄ ነገር የኢትዮጵያ ህዝብ እንግዲህ ከገባዩ ከተረዳው ጥሩ ነው፣ ካልተረዳውም ሳይታክተን መናገር ያለብን እነዚህ ነገሮች ናቸው። በተረፈ አቶ አያሌው በጣም ሰፊ ውይይት ነው ያደረግነው፣ ብዙ ሐሳቦችን ነበሩኝ የሰዓት እጥረት ስላለ እንደው አንተ በአጠቃላይ መጨረሻ ላይ የምትሰጣቸው የማጠቃላይ ሐሳብ ካለ መስመሩን ላንተ ልስጥና በዙ እንሰናብታለን። በሌላም ጊዜ ይሄ ጉዳይ በተለይ በቅርብ ትክክል ስለምታደርግ ብዙ ነገሮችንም በጥልቀ ስለምትረዳ ነገሮችን በሌላ ጊዜ ተገናኝተን እንደዚሁ ይሄ ጦርነት አካሄድ ወዴት ያደርሰናል፣ አማራው ጉዳይስ ምን ደረሰ የሚለው ለመፈተሽ እንድንችል እንግዲህ ጊዜ ይኖርሃል ብዬ አምናለሁ። ስለዛሬው የውይይታችን መቋጫ ማሰሪያ የሚሆን መልእክቶች ካሉ መስመሩ ያንተ ነው። አታያለው ቀጥል።
አመሰግናለሁ። ዞሮ ዞሮ ቅድም አንተው እንደገለጽከው ሻቢያ በህወሓት ተጠቅሟል። አሁን ደግሞ ሻቢያ በኦህዴድ ወይም በኦሮሞ ድርጅቶች የመጠቀም አባዜውን ያስከትላል። ማጠናክሮ ሻቢያ በህወሓት ሲጠቀም ከፍተኛ ገንዘብ ከብሔራዊ ባንክ እየተላከላቸው ነበረ። ቡና እና የቅባት እህሎች፣ ሌሎች የኢትዮጵያ ምርቶች፣ ወርቅ ሳይቀር የኤርትራ ምርት እየተደረጉ ወደ ኤርትራ እየተጋዙ በርካሽና እንዲሁም በነፃ እየተሰጣቸው እያሸጉ የሚልኩበት የምስራቅ አፍሪካ ከበርቴ ሀገር የተባለችበት አጋጣሚ ነበር ከ1990 በፊት። በሌላ በኩል ወታደራዊ ረገድ ደግሞ የመንን በአኒሽ ደሴት ምክንያት የመንን በወረረችበት ጊዜ ኤርትራ በዚህ ጊዜም ደግሞ ወደ 35 የሚሆኑ መድፎች፣ 27 የሚሆኑ ቢኤሞች፣ ሌሎች የአጭር ርቀት ተወንጫፊ ሮኬቶች እና አውቶማቲክ መሳሪያዎችን ከኢትዮጵያ ምንም ሳያስፈቅድ የኢትዮጵያ ሕዝብ የግብር ውጤት የሆነውን ንብረት የሰጠ መለስ ዜናዊ ነው። በዚያም ጦርነት ላይ የበላይነት እንድትቀዳጅ ያደረገ በትጥቅ እንደተሟላ ይህ ሁኔታ በአሁኑ በኦህዴድ መሪዎችም ይከሰታል። ወታደራዊ ትጥቅን ለኤርትራ ያሟላል አብይ፣ ቀጥሎም ደግሞ ከብሔራዊ ባንክ የሚዘርፏቸው ነገሮች አሉ። በዚያው መሰረት ከፍተኛ የገንዘብ ምንጭ ያደርጋታል ኢትዮጵያ። ምክንያቱም በአሁኑ ጊዜ የአብይ ቤተሰብ ሚስቱና ልጆቹ ወደ ውጭ ወጥተዋል፣ አስወጥቷቸዋል፣ ሞታለሁ በሚል ማለት ነው። ፍርሃትም አለ እንደ አጎቱ መንግስቱ ኃይለማርያም ስም እስከሚፈረጥ ድረስ። ስለዚህ እነዚህ ለዚህ የተከሰቱ ስለሆነ የአማራ ህዝብ ራሱን በተሻለ ሁኔታ ማየት ይኖርበታል። እውነተኛ መረጃዎችን መቃረም ይኖርበታል። በባህላዊ መንገድ መዋጋት በባህላዊ መንገድ መደገፍም ሆነ መቃወም ቀርቶ ስልታዊነት መላበሱ ተገቢ ነው። እርግጥ ነው ስለአማራ ብለው የሚጫሹ በርካታ ሰዎች አሉ። አማራ ያልሆኑ ግን በጎፈንድሚ ራሳቸውን የኢኮኖሚ ፍላጎታቸውን ለማርካት የሚነሱ ወይም ዝና ፈላጊ ጥቂት የማይባሉ በርካታ የኦሮሞ፣ የኤርትራ፣ የትግራይ እና የደቡብ ሰዎች በአማራ ውስጥ ገብተው ማለት ነው። ዘሩን ያጣ ሁሉ አማራ ውስጥ በአማራ ምሽራሙ መሸጎት አመሉ ነው። ስለዚህ እነዚህን ሁሉ ነገሮች ትተን ጋሎችም ሆኑ የአጋሚዎች ታሪካዊ ደመኞቻችን ዘላቂ የሆኑ ደመኞቻችን መሆናቸውን ተረድቶ ከነሱ ጥቃት ራስን ለማትረፍ በተደራጀና በተቀናጀ መልኩ እየተነጋገረ የነሱ ሰለባ ላለመሆን መጣር አይነተኛው መንገድና ጊዜው የሚፈልገው ውሳኔ ነው። ስለዚህ ከዚህ ከተረፈ ብቻ ነው፣ ይህንን ከገባው ከተረዳው ብቻ ነው አማራ ሊቀርፍ የሚችል። አለበለዚያ ግን ግዛቱንም ይወስዱበታል፣ እሱም ይበተናል። አሁን ቀን ሰራተኛ ሆኗል፣ ወደፊት ደግሞ ለማኝ ብቻ ይሆናል አማራና በእንዲህ አይነት ሁኔታ በጦርነቱ ምንም የሚያተርፈው ስለሌለ የሚያተርፈው አብይ ብቻ ስለሆነ ትርፉም አንደኛ ፖለቲካዊ ዲፕሎማሲያዊና ወታደራዊ አቅሙን የሚያጎለበትበት አማራን የሚያዳክምበት የኢኮኖሚ ምንጩን የሚያሰፋበት ተደማጭነቱን የሚያጠናክርበት አጋጣሚ ስለሚሆን ይሄ ተጠናከረ ማለት ደግሞ አማራ ሙሉ በሙሉ ወደ ከሰ መቃብሩ የሚገባበት አጋጣሚ መሆኑን ተረድቶ ራሱን በራሱ ማደራጀት፣ በስሜት መነዳቱን ማቆም፣ አማራነቱን መገንዘብ፣ ከብአዴን ጣልቃ ገቦችና ከብልጽግና መሪዎች ጋር የሚኖረውን ትግል አጠናክሮ መቀጠልና ለነጻነቱ ብቻ መታገል ይኖርበታል። ማንም ይግዛ የሚለው ያፈጀና የሞት አስተሳሰብ ትቶ አማራ ካልገዛ በስተቀር ነጻነቱን ማግኘት አንችልም የሚለው መፈክር አንግቦ መጓዝ አለበት። በእኔ በኩል ያለው ይሄ ነው። በተረፈ ለአመት ይነሳ የአማራ ህዝብ፣ ለአመት ይነሳ፣ ጠላቶችን ያንበርክክ። ይሄ መንግስት የተዳከመበት አጋጣሚ ነው። በዚች አጋጣሚ ስልጣን ካልተቆጣጠረ ለወደፊቱ አይኑ እያየ የሚቃጠልበት ወለጋና ርሲ ብቻ አይደለም፣ ባህር ዳር፣ ጎንደር አይኑ እያየ የሚቃጠልበት የሚሰናበትበት አጋጣሚ ስለሚሆን ይህንን እመክራለሁ። በተረፈ ግን ስለተደረገልኝ ይህ ግብዣ በጣም ነው የማመሰግን። በእኔ በኩል ጨርሻለሁ።
በጣም ጥሩ አታያለሁ። በጣም ጥሩ መደምደሚያ ነው የሰጠህን። በእውነት ትክክል ነው። አብይ የራሱን የኔ ናቸው የሚላቸው ነው ነግንም ኦፊዲዮንም በእነሱም ተንጠልጥሎ ነው ያለው። ግን በብዛት አብይ በሚፈጽመው ግፍና መከራ በአማራው ላይ የሚለፋው የሚደክመውና መሪዎችን የሚለዋውጠው ያው አማራውን ለመጠቀም ያለ ስልጣን መቆያ ለመጠቀም ያለ ማረግ ነው። ማዳከም፣ ማስገደል፣ ማስገደድና ማሳረድ ተግባሩ አድርጎ ይዞታልና አማራው ራሱ መመልከት አለበት፣ ራሱን ይፈትሽ ነው የሚለው መልእክት በጣም ጥሩ እንትን ለህሊናና እውቀቱ ማነው አይምሮ ላለው ሰው ተገቢ የሆነ ትምህርታዊ ማብራሪያ ነው። ዛሬ ለሰጠን በውይይታችን ለሰጠን ጠቃሚ የሆኑ ትምህርቶች በመጪታችን በሬዲዮ ዝግጅት ክፍልና በራስም እያመሰገንኩኝ በዙ እንሰናበታለን። ደናውን አቶ አያለው
እግዚአብሔር ይስጥልኝ።
ደናውን
አድማጮቻችን የዛሬ የህዳር 6 ቀን 2013 ዓመተ ምህረት ወይም እንደ አውሮፓውያኑ አቆጣጠር የኖቬምበር 15 2020 ቅንብራችንን ለማጠቃለል ጥቂት ደቂቃዎች ይቀሩታል። የዛሬውን ዝግጅት ሙሉ ስርጭት ያስተናገድናችሁ ተኮላ ወርቁ ሞላ፣ እኔም አብዱ አሊ ነበርን። መልካም ሳምንት ይሁንላችሁ እያልን ኢትዮጵያ ከመርዘኛና ካንሰር ጠላቷ አንዱ የሆነውን ወያኔን በቅርቡ ትገላገላለች በሚል ተስፋ በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።